የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምሰምታችኋል ያልነ የተለመደውን የዘውትር ያክብሮት ሰላምታችንን ያስቀደም የዛሬ ጥር 26 ቀን 2011 ዓመተ ምህረት ወይንም የፌብሩዋሪ 3 2019 ቅንብራችንን ይዘን ቀርበናል። ወደ ዕለቱ ስርጭታችን ስንመለስ ደግሞ በቅድሚያ የጥያቄና መልስ ጊዜ ይኖረናል። ለውይይቱ የጋበዝናችሁን እንግዳ ወደ ኋላ ላይ እናስተዋውቃለን። በመጨረሻም የኢትዮጵያ አንድነት መልእክት ከተደመጠ በኋላ ስርጭታችን ይጠናቀቃል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
ያገር ተላክ ተውደመ አድማጮቻችን በስርጭታችን መግቢያ ላይ እንደገለጽነው ቀጣው ስርጭታችን ጥያቄ ለመልስ ግዜ ነው። የዛሬው እንግዳችን አቶ ምስጋን ደስዬ ይባላሉ። አቶ ምስጋን በራያ የማንነት አስመላሽ ኮሚቴ ያመራር ኃላፊነት አላቸው። እንደሚታወቀው የራያ ህዝብ በትግሬው ያንፋሽታዊ ቡድን ላለፉት 28 አመታት በላይ ማንነቱን የማስጣል ዘመቻ ተካሂዶበታል። ዛሬም በአገራችን አዲስ አመራር ተመስርቷል እየተባለ በራያ መሬት በህዝቡ ላይ ግፍ እየተፈጸመ ነው። የሁሉ ግፍ እየተፈጸመ ያለው የራያ ህዝብ ፍጹም አማራ ፍጹም ኢትዮጵያዊ ህዝብ መሆኑ ነው። የራያ ህዝብ ከማንኛውም የኢትዮጵያ ህብረተሰብ ጋር በፍቅርና በሰላም የሚኖር ህዝብ ነው። ወያኔዎች የተፈጠረ ሀብቱን ለመንጠቅ በማንነቱ ላይ ዘምተው ለመከራ ካጋለጡት ብዙ አመታቶች አስቆጥሯል። በራያ መሬት የትግሮች መስፋፋት ከወያኔ ስልጣን መያዝ በፊት ሁሉ ሲካሄድ ነበር። በኮረም ባላማጣ በጨርጨርና በሌሎችም ከተሞች ወደ ትግራይ እንካለልም የምንካለለው ወደ አማራ ነው ብሎ የተቃወሙ የህዝብ ተወካዮች ተጠሪዎች ወያኔ ጭካኔ ሰለባ ሆነዋል። በተለያዩ ወቅቶች ያውጫጭኝ ድንገማ በማለት ህዝቡን መሳሪያውን ለማስፈታት በተደረገ ዘመቻ ወያኔዎች የተለያዩ ኢሰብአዊ ድርጊቶችን ፈጽመዋልና እነዚህና ሌሎች ጉዳዮችን በሚመለከት ዛሬ ከእንግዳችን ጋር አቶ ምስጋን ደስዬ ጋር እንነጋገራለን። ጤና ይስጥልኝ አቶ ምስጋን ደስዬ፣ ይቅርታ በዛሬው ዕለት ለቃለ ምልልስ በጋበዝነው መሰረት ፈቃደኛ ሆነው በሰዓቱ መገኘተው በሬዲዮ በዝግጅት ክፍል ባራቆቻችን በራሴን ስም ከፍ ያለ ምስጋና ያቀርብኩኝ ወደ ውይይቱ እንሸጋገራለን። እንግዲህ በቅድሚያ ይስማውታል አቶ ምስጋን እሺ ጥሩ እንግዳው እስቲ በመጀመሪያ የርሶ በዚህ በኮምበራ ያስመላ የማንነት አስመላሽ ኮሚቴ ውስጥ ያለውትን ቦታ አስተያይጣጣር አድርገው የሐላፊነት ድርሻ ለአድማጮቻችን ቢነግሩልን አጠር ባለ ሁኔታ።
በራሴ የማንነት አስመላሽ ኮሚቴ ውስጥ የራሴ አማራ አለሽ ኮሚቴ ውስጥ የሚገኝ ሐላፊ ነኝ።
እሺ መልካም። እንግዲህ በቂ ግንዛቤዎች ለማቅረብቻችን እየሰጣሉ የሚል እምነት አለን። እንግዲህ ወደ ዋናው ውይይታችን ጥያቄ ለሸጋገርና በመጀመሪያ ያማነሳው ጥያቄ የራያ ህዝብ እንደቀሩ ተገኖቹ ወልቃይት ጠገዴና የጠለምት ህዝብ ለመከራ ለስቃይ ለሞት እንግልት መታሰርና ደብዛ መጥፋት መሰደድ ተጋልጦ ቆይቷል። ይህን መሰረት በማድረግ በራያ ህዝብ ላይ ላለፉት 28 አመታት የትግራይ ያንፋሽታ ቡድን ስላደረሰው የሰብአዊ መብት ጥሰቶች፣ ግፎች፣ የዘር ማጥፋት እርምጃዎች፣ ማፈናቀልና የማንነት ጭፍለቃ እንዴት ሲከናወን እንደነበር ዛሬም እየተፈጸመ ስለሆነ ስላድማጮቻችን አጠራርዶ ቢያስረዱልን አመሰግናለሁ። መስመሮች ተሆነው
ያቺ በመሃል ላይ የተቆራረጠብኝ ነው የሰማኋቸው ለመመለስ ሞክራለሁ። በ27 አመት ጊዜዎች ካሪሉ እንደሌላው እንደማንኛውም ኢትዮጵያዊ ማንነታችን ላይ ትልቅ ጫና ሲደረግብን ኖሯል። ማንነታችን እንዳለ
ያሏቸው ነገሮች ሰፋ ባለ ሁኔታ የማንንም ጽፍለቅ በትምርት ቤትም ውስጥ ትግርኛ ተማሩ ትግሮቹኑ ሌሎች ነገሮች በባህሉም በመንም የሚለው ነገር በደም ሲጻፍ ሲዘገብ ቆይቷል። አዲስ አይደለም ለኛም ለሌላውም ኢትዮጵያዊ እንደው ለምን እንደ ሐሳብ በሚል ነው። ወደ ሁለተኛው ጥያቄ እስቲ ወደ ሁለተኛው ጥያቄ እንሸጋገራቶ ምስጋን የሁለተኛው ጥያቄ የሚሆነው የራያ የማንነት ጥያቄ አስመልክቶ ቀደም ባሉ ጊዜያቶች አንድ ወር ሆነዋል በዚህ በዚህ ሬዲዮ እርሷን በቀረቡበት ጥያቄና መልስ እንትን መድረክ ላይ አድገናቸው ነበር። እነዚህ ሌላ ኮሚቴዎች ነን ነው የሚሉት የራያ ተወካዮች ነን ነው ይህ ኮሚቴ በአዲስ አበባ በራያ ተወላጆች መሰባሰብ ውክልና እንዳገኙ ነው የተናገሩት። እናንተ ደግሞ በሰፊ እንትን ቅስንትኖች ቅጥነት ተቀባይነት ያለው በዚህ በአማራው አካባቢ በተለያዩ ስፍራዎች የተጓጓዛችሁ የራያን የማንነት ጥያቄ ስታስተጋቡ ነበርና በሁለታችሁ መካከል ልዩነት አለ ወይስ አብራችሁ መስራት ሁኔታ አለ ወይስ የትኛው ነው ህጋዊ ነው ብለምን ለማንተን ለማስተናገድ የሚቻለው? እስቲ እናንተና ሳያት ሲሰጡበት በዚህ ጉዳይ ላይ
እንግዲህ በእኛ በኩል ምንድነው እነሱ ጋር አን የተነሱበት አላማ በእኛ ሐሳብ የህዋት ረጅም እጅ ነው ብለን ነው የምናምነው። ምክንያቱም አማራ ብለ አማርኛ ካልክ፣ አፋር ብለ አፋርኛ ካልክ፣ ትግሬ ብለ ትግሬኛ ካልክ ራያ ብለ ራይኛ የሚል ቋንቋ አለ ብለው ነው የተነሱት። እነዚህ ሰዎች በታሪኩ ራይኛ የሚባል ቋንቋ የለም። ራያ የሚባል ህዝብ ነው፣ ጎጃም እንደሚባል፣ ወሎ እንደሚባል፣ የጁ እንደሚባል አይነት እንጂ ራያ በአማራነት ጥላ ስር ያለች ማይነር አይደንቲቲ ነች። ስለዚህ የደውባ ህዝቦች በአካባቢ ይኖሩ ነበር። እንግዲህ ምናልባት ሃንቲንግፎርድ በ1706 የጻፈው አንድ መጽሐፍ አለ። ከሱ ጀምሮ የደውባ ህዝቦችን ታሪክ ስታይ ደውባዎች ምን አይነት ሰዎች እንደነበሩ፣ ከኛ ጋር ሊኖራቸው የሚገባው ግንኙነት፣ ይሄን ሁሉ አንስተን የአንጎት ህዝቦች የኦሮሞ ፍልሰት ራያ የሚባለው ታሪክ እንግዲህ እንደምታውቀው የስምጥ ሸለቆን ተከትሎ የመጣው ኦሮሞ ሚሊዮን ሲደርስ በታተነ 12 ጎሳ ነበር። ከሚሊዮን በኋላ ተነስተው የፈነሰው የባሬንቱ ጎሳ ይባላል። ባሬንቱ 6 ልጆች ነበሩት። ከ6ቱ ውስጥ አንዱ ሀቡና ይባላል። ሀቡና 3 ልጆች አሉት። አሸንጌ፣ አዘቦና ራያ ይባላሉ። ጥሬ ካሉ በኦሮሞኛ አሸማን ራያ ማለት ጀግና የማይፈራው ወታደር ነው። ስለዚህ የብሔር ስም አይደለም እባካችሁ ለም በሽማግሌ ለማያዝ ሞከርን። ታላላቆቻችንን ላክን። በሽማግሌዎች ፊት እባካችሁ እንነጋገራለን ከትግሉ ወጥልናል። ራያን አዲስ ማንነት መፍጠር ነው። እንግዲህ የምንከፍለው ኤትኒክ ፌደራሊዝም ስርዓት ማጆሪቲ ስትሆን ነው የሚኖር። ይሄንን በራያ ትግራይ ውስጥ የተካለለውን አማራ ዲና ያረጉት በሙሉ እንግዲህ ምናልባት ወንድሜ ኤ ሲደመር ቢ ሲደመር ሲ ይሆናል ቢ ካልክ አማራ ሲደመር ኦሮሞ ሲደመር ትግሬ ይሆናል። ራያ የምትል ከሆነ ራያም ማነው ኦሮሞም አማራም ትግሬም በዛ አካባቢ የለም ማለት ነው። ጭብጡ ይሄ ነው። በዛ በራያ ውስጥ ደግሞ ኦሮሞዎች ይኖራሉ፣ አገዎች ይኖራሉ፣ አማራዎች ይኖራሉ፣ ትግሬዎች ይኖራሉ። ይሄን ሁሉ ጨፍልቀው ይሄን ሁሉ የማንነት ጨፍልቀው ራያ የሚባል አዲስ ማንነት መፍጠር የህወሓት ሐሳብ ነው። ምናልባት በቅርቡ ማየት ይሆናል የጃዋርን ካርታ አንድ አዘቦ ድረስ ራያ እንደርታ ድረስ ከልሎታል። በሌላ አባባልም ጌታቸው ረዳም ይሄን ነገር በሌላ ቋንቋ ላይ ደግሞታል። ይሄ አካል ወዴት እየሄደ ነው? ከነዚህ ሰዎች ጋር ደግሞ ወሉን ገንጥሎ ክልል አረጋለሁ የሚል አንድ ያበረ ቡድን አለ። ምናልባት ከዳብሰ ተንግቶ ጋር የሚያያዝ ነው ይሄ። ወሉን ከነው ግንጥል ለማድረግ ገንጥለው ክልል ለማድረግ ከሚሞክሩት አካላት ጋር ምንም ማድረግ ብለን ደግሞ እነዚህ ሰዎች ጋር መቀመጥ ባካቸው አስኬድም ብለን አሁንም ለመሸንገል ሞከርን። አደባባይ ላይ ከመውጣታችን በፊት እኛም እናድጋድም እነሱ ይሄን ያክል ህዝባቸውን ከካዱት ህዝባችን ጋር ንውረድ እናነሳል። ህዝባችን ምን ሰበሰብ የከተማ መስተዳድሩ ባለበት በትግራይ ክልል ከሚገዛውም የሽማግሌ ፍራአቶችን ሰበሰብ ታዋቂ ሰዎችን ሰበሰብ ስለራያ ነገሩና ተወያየንባቸው። ራያ አማራ ነው። ወደ አማራ ክልል ተገሰም ለመሳፍንት ለአገዛዝ እንዲመቻቸው አንዴ ወዲህ ነበር እንዳ መሆን የሚባለው አካባቢ። ሌላው አካባቢ ግን ኦሮሞም ቢሆን በአማራ ክልል ነበሩ፣ አገውም ቢሆን በአማራ ክልል ነበሩ የሚገዙት የሚገዛ። ስለዚህ የኛ ማንነታችን የተመሰረተው አማራነት ላይ ነውና ወደ አዲስ ብሔር ሊወስድ የሚያስችልበት ግራውንድ የለም። ይሄ የህወሓት እጅ ነው። ስለዚህ በዚህ ተስማማን። አሁንም በመጨረሻው ሰዓት ላይ መባካችሁን አልናቸው። ባለቀው ሰዓት ሰምተህ ከሆነ ራያ ውስጥ ያለው አማራ እንደ ሲዳማው እንደ ወላይታው የሀገሪቱ የመግባቢያ ቋንቋ ስለሆነ ነው እንጂ አማራ የሚባል አይደለም ማለት ነው። እንግዲህ አማራን ወደ ታች ማውረድ ነው አንዱ አላማው። ራያን በቀማንት መንገድ መምራት ነበር የፈለጉት። እኛ ደግሞ ይሄን አጥብቀን ታገል። በራያ ውስጥ አራት የሽምግልና ስርዓቶች አሉ። አራቱንም የሽምግልና ስርዓቶች ጠራን። ዘወል፣ መዛርድ፣ ስለየሰገድ፣ ክፍሎ ይባላሉ። የአራቱንም አባቶች ጠራን። ወንዝ ላይ አስቀመጥን። ስለራያ ነገሩን አል ታሪኩን ትተን ማንነታቸው እንዲነግሩን ፈለግን። እኛ በዚህ ሰዓት እንዲህ ነው ብለን ብንናገር እንሞታለን። እነዚህ አፋኝ ሰዎች ይገሉናል። እባካችሁ እኛም ምንም ሳታስ ገቡ። ግን አንድን ነገር እንንገራችኋለሁ። ወደ አማራ ክልል እንካለን። ሁሉም በቋንቋው ያውን ወንድሜ፣ አሁን ወጃ አካባቢ ብትሄድ 24 ትምህርት ቤቶች ተዘግተዋል። 24 ትምህርት ቤቶች ተዘግቡበት ምክንያት ምንድነው? በአፍ መፍቻ ቋንቋችን መማር አልቻልንም። ትግርኛ መማር አንችልም፣ በአማርኛ እንማር ስላል ነው። እንደ መንግስቱን 27 አመት እየጣሱት ነው ያሉት እነዚህ ሰዎች። ይሄንን መመለስ የሚያስችል ነገር ልንፈጥርለት ይገባል እንጂ አዲስ ማንነት ራይኛ ትግርኛ ላይ ያለውን ነገር ትግርኛውን ቋንቋ ራይኛ ብለው መጥራት ነው የሚፈልጉት። ሶማሌና ኦሮሞ ቦርደር አካባቢ ትሄድ እንደወለደው ኦሮሞ ጥምት ቅርጽ ያለ ኦሮሞኛ አይደለም የሚነጋገሩት፣ የተቀላቀለ ነው። ይሄ ቦርደር ላይ የሚከሰት ነገር ነው። ትግርኛ ብለን አንጠራም፣ ራይኛ ብለን እንጠራለን። ይህ ማለት እንለያለን፣ ራያን ከሌላው አካባቢ እንለያለን ነው። ይሄ ደግሞ አይቻልም፣ የሚሆን ነገር አይደለም። አንደኛ ወዴት ልትሄድ ነው? ራያ ብለህ ወዴት? አንደኛ ክልል ማድረግ ነው አለማህ? አዲስ ብሔር መፍጠር ነው አለማህ? ምንም ጭብጥ ፍጡን ብለን ለመጠየቅ ሞከም ሳንስማማ ቀረን። እኛ ማህበረሰባችን ጋር ተመካከን፣ ትግላችንን በዚህ መልኩ እንቀጥላለን። ከነዚህ ውስጥ የነበሩ ሰዎች ጋር ለውይይት ጋበዝን። የተወሰኑ ሰዎች ወጡ። አካባቢ ላይ ሽብር አንስተውብናል። አሁን ያለንበት ሁኔታ ጥሩ አይደለም። ምክንያቱም ምንድነው ራያ አካባቢ የሚኖረው ማህበረሰብ ደም በደም ይጠራል ብለው የሚያምን ማህበረሰብ ነው። አርሶ አደርና አርብቶ አደር ነው። ታጣቂ ማህበረሰብ ነው። እኛ ብንመጣው በዛች መስመር ማለፍ አንችልም። ስለዚህ አንድ ነገር እናርጋሉ። ምን እናርጋሉ? አካባቢው ውስጥ አማራንን ብሎ የሚያቀነቅነውን ህዝብ እንግደለው። በማን እናስገድለው? አቅም በሌለው ገንዘብ በሌለው ሰው ይሄንን እንካ ብለን ሰጥተን የዘወልድ ሽማግሌዎቹ ለሽማግሌ የሚከፈለውን እንከፍልለታለን። እሱም የምንፈልገውን ከገላገለን በኋላ ለዛ ሰው መተዳደሪያውን ሰጥተን እንልካለን። ይሄ ማለት የዚህ ስራ የዚህ ቤት አሳይመንት ሰራተኛ ጌታቸው ረዳ። ይሄንን ምናልባት የዶክተር ሂሳይ መንግስቴን በጽሁፋቸው ገልጸውታል። ባለፈው ጊዜ እነዚህ ሰዎች ወዴት እየወሰዱ ነው ብለን አሁን ራያ ላይ እየሰራን ነው ያለ ነው። ይሄንን የሚያደርጉት የአዲስ አበባ ኮሚቴ ናቸው። በአውሮፓ የተቀመጡ ልጆቻቸው የግድያ ትዕዛዝ አውጥተውብናል። ምናልባት ይሄን ቀጣይ ጊዜ ለሚመለከታቸው አውሮፓ ለሚኖሩ መንግስታት እንጠይቃለን ብለን እናስባለን። አሜሪካ የሚኖሩ ልጆች በእኔና በአንድ ሁለት ሰዎች ላይ በተገኙበት ይገደሉ ብሎ ትዕዛዝ አብቅለዋል። ያው እኛ ይሄን አንፈራው። ምክንያቱም ወደ ትግሉ ስንገባ ምን መሆን እንዳለበት እናውቃለን። መጀመሪያ የሚቀድሙት ነገሮች ይቅደሙ እንጂ ልናረግ የሚገባን ነገር ምንድነው? ምን ለራያ ዱላን ማንም ሰው አያስተምረው። እንዲህ አይነት ነገሮች ናቸው ይሄዱበት ያሉት። ልጆቹ ኦሮሞ ውስጥ ገብተዋል። የኛኑ ልጆች አሁን ትግላችንን ኦሮሞዊ አድርገን ካልሄድን ወሎን መገንጠል አንችልም ብለውም አንድ ሀሳብ ይዘው ተነስተዋል። ይህንንም ወሎ ዩኒቨርሲቲ ውስጥ አሏቸው አካላት። እንግዲህ መንግስት ሊገባው በሚችለው ቋንቋ አዴፓ ለሚባለው ፓርቲ ሊገባው በሚችለው ቋንቋ ላይ ላሉት ሰዎች በጽሁፍም በመረጃም ሰጥተናቸዋል። የሚያስተካክሉት ከሆነ ያስተካክሉታል። የማያስተካክሉት ከሆነ አማራንን አትበሉ ነው። በቅርብ አንድ ሌላ ማስረጃ የሚያስቀ ነገር እንደግምልህ አላማጣ ላይ በነበረው ሁከት ራያ ራያ ነው የሚሉትን ሰዎች እንዳትነቷቸው ራያ አማራ ነው የሚሉ መርጣችሁ ግደሏቸው አላቸው 475 ወጣቶች ሲያዙ አማራ አማራ ነው ይያላችሁ የነበረው ነበር የመጀመሪያው ጥያቄ ስለዚህ ምን አዴፓ አንደኛ ቁጭ ብሎ ነው ያሰሰደን ሲካንልም ደደሩ ሲካንልም ስላል ነበር ትግሉን የስትግል አርጎ እንዲታገልም ፈልጋለን እነዚህ ልጆች የነዚህ ልጆች ሐሳብ አይደለም ሁለተኛ ተወሰኑት ነው ልጆች ስታያቸው ግማሻቸው ያደዋ ሰው ናቸው በእናታቸው ራያ ናቸው ይሄ አይደንቲቲ ክራይሲስ ያለባቸው ልጆች ምር ናቸው እና ያሉት ሌላው ሁለተኛው የበጀቱ ሰፊ በጀት ነው ተለቀቀላቸው በጣም ብዙ የሚያወጡት ገንዘብ አሁን በየቦታው ኢትዮጵያ ውስጥ እዚህ ቦታ ይሄን ያክል ብር ተያዘ ይሄን ያክል ተያዘ እንደምትባለው በዶንያ በቁጥር ቀርቶ በዶንያ እንደሚለካው ነው አሁን ምን ሰማባቸው ነገር ሰዎችን እንዴት ሃንድል እንደሚያረጉ ገንዘብ እንዴት እንደሚልኩ እኛ ደግሞ ህዝባችን ጋር መንግስትና ህዝባችን ጋር መንግስት ሊያግዘን ምን ፈልገው መንግስት የመንግስትነትን ስራ ስራ ተፈራውጣ ነው እዞች የኔ ወንድም ሞቶ የኔ አጎት ሞቶ የኔ አባት ሞቶ መደመር የሚባል አይስተካከል ደም በደም ይጣራል ምክንያቱም እዚህ ላይ ሽማግሌ ገብቶ ሊያስተረቀም አይችልም እነሱም በዚህ መሬት ላይ ዳግም ሊያልፉ አይችልም ይህ ሳይሆን ግን ሽማግሌ ካላችሁ ሽማግሌዎቻችሁ ለቶ ይቀመጡና አውራ ይሄን የማይችሉ ከሆነ መንግስት ህግን ያስከብር የማይችሉ ከሆነ የተሻለ ጅሉን አማራጭ እናቀበታል ይሄን ነው እነዚህን ልጆች ደግሞ ከጀርባ ሆኖ እየተከተቷቸው ያሉት እነሱ ናቸው ምን ሌላ ሰው አይደለም እኛ ይሄ የማንም አክቲቪስት ነው የሚጮህ ጮህታ ያስደነግጠን ማያሰራን ቁርጠኛው ሰዓት ላይ ምን እንደሚሆን እናስብበታለን እናቀበታለን መከላከያን ሰብስበን ነግረናል የኃይሉን ሰብስበን ነግረናል የልጆቹን በጀት የልጆቹን ነገር ልንችለው አልቻልንም አዴፓ ይሄን ነገር ይስራልን አሁን ቆቦ ከተማ ላይ የህዋት የመረጃ ሰራተኞች ይውላሉ ገምተው እያየናቸው ይውላሉ ዶክተር አካል ይረዳናል አልቻለም ፍራት ውስጥ ነው መንግስት ፈርሳን ብለን ነው የምናምነው እዚህ አካባቢ ላይ ባለው ነገር በዘወልድ ሽማግሌ ነው በአካባቢ ጎረምሶች ነው እየተዳደርን ያለ ስለዚህ ነገር ከፍቶ ወደ አንድ ነገር እንዳይሄድ የልጆቹ ላይ ሆኖ መቃወም ያበል ጉዳይ ነው ያሳስበኝ ህዝብ አይቀበልም እና ቃለን ምን እንደሚሆን ይነሱ ነገር በእኛ በኩል አንደኛ ወደ ቀድሞ ማንነቱ አገሪቱ ትመለስ አካባቢው አማራ ሳይፈቅድ ያካባቢ ሰዎች ሳይጠየቁ ሄደዋል ይመለሱ ወደ አንድ ነገር ከገባን በኋላ ህዝብ ምርጫ ይሰጠው ሲፈልግ ትግሬ ነኝ ይላል ሲፈልግ አማራ ነኝ ይላል ሲፈልግ አፋር ነኝ ይላል ምርጫው የህዝብ ነው እኔ ልዩ ዘንብ ያልጠይቅለትም እኔ ክልል ያልጠይቅለትም አስተዳደራዊ የሆነ ነገር በሐላፊነት ቦታ ላይ ባሉ ሰዎች ይወሰናል አሁን ግን ነጻ ለመውጣት መጀመሪያ የሀገሪቱ ህገ መንግስት የሚፈቅደው በኩል የተወሰደው ቦታችን ወደ ቀድሞ ቦታው ይመለስ አስተዳደራዊ የሆነ ነገር ቀጥሎ ይከተል ይያልነ ያለ ነው ጌታዬ
በጣም ጥሩ ሰፊ ማብራሪያ ነው ሰጡት ይሄን ኮሚቴውን በሚመለከት ካሁን ቀደም ጥያቄ አቀርብላችሁ ነበር ያለው የዶክመንት ሊሆነ ሰነድ ለንባባ ብቅተዋል ሰፋ ያለ እናንተ ማግኘታችሁ ሊሆን ይችላል የራያ ህዝብ ማንነትና የራስ አስተዳደር ጥያቄ አስተባባሪ ኮሚቴ ነው የሚለው አቋም መግለጫ ሰነዱ ሰነ 2010 ነው የወጣው እርሶ ባቀረቡበት ረድፍ እንትን ነው አካሄድ ትንታኔው ቀረበውና ይሄንን በይዘቱ የጸራማራ የሆነ እንትን ዝንባል ያለው ነውና ሲመሰረቱም አዲስ አበባ ነው የተመሰረተው ስላሉ ጥርጣሬውን ሰፊ ያደርጋል እንግዲህ የሽምግልናውም ሁሉም ነገር በእናንተ እስከ ተጠናቀቀ ድረስና እነሱም እናልባት ልብ ገስተው ለህዝቡም ለአንድነቱም ለዛ ለተቸገረው ለሚሰደደው ለሚገደለው ህዝብ አዝ ነው ወደ እናንተ ሐሳብ ይቀርቡ ጥሩ ነው እንግዲህ ይሄ እንትን ይጠይቃል ያቋም መለወጥን ይጠይቃልና እናንተም በርቱ በተሻለ መጠን የመግባባት መንፈስ እንዲኖር ማድረጉም ጥሩ ነው ሌላ
የመጨረሻው ሰዓት ድረስ የሚሆነው ነገር ለማረግ ዝግጁ ነን በነገራችን ላይ እነሱ የሄዱበት መንገድ ትግሉን ስለሚጎዳብን እንጂ ብዙ ስህተቶች ተፈጽመው ነው ያ ትግል ወደዛ እንዲሄድ የተደረገው የመጨረሻው ሰዓት ላይ ሽማግሌዎቻችንን አባቶቻችንን ጠርተን እኛ ይሄን ትግል ሊቆም የሚችልበት መንገድ አለው እኛ የምናቀው ነገር አለ በእጃችን ያለ ማስረጃ አለ ልጆቹ የአበል ጉዳይ ስለሆነ ወዴትም አይመለሱም ምክንያቱም በአበል ይሄ ከጀርባ ሌላ ነገር ከሌለ የህዝብ አጀንዳ ከሆነ የተሻለ ሐሳብ ሲመጣ ሁሌ ተሸናፊ ትሆናለህ በተሻለው ነገር ትገዛለህ ከጀርባ አጀንዳ ካለ ግን አትመለስም የነዚህ ልጆች ትግልና አቋም ብለን ማቆም እንችልባቸው አጋጣሚዎች አሉ ምናልባት በነ በአካል ንጉሴ በነ ዶክተር ሲሳይ መንግስቴ አማካኝነት ትግሉ እንዳይጎዳው እስቲ ቆይታ ብለን ነው ቆመን ያየ ነው። አሁንም ሽማግሌዎቻችንን የዘወልድ አባቶቻችንን ሽማግሌ ልከንባቸዋል። ራካቸውንና አሁንም ጊዜው አረፈደን ብለናል። ይህም አይሆን ከሆነ ግን ትግላችን መልከ ብዙ ነው። ዋጋ ለመክፈል የተዘጋጁ አካላት አሉ። ማንም ላይ እንደፈለገን ከዚህ በኋላ ሊፈነጭ አይችልም። የክልሉ አካል ይረዳን የሚችልበት መንገድ ካለው እዛው ክልል ድረስ ሄደን በሚገባቸው ሰዎች አስረድተናል። አይ ካሉ ጉዳቱ የት ላይ እንደሚያርፍና ካለ እያንዳንዱ ከተማ ውስጥ ሆኖ ጣቱን ቀስሮ በፌስቡክ ምንጫጫው ሰው እንደስከዛሬው ማንንም ሰው ዝም አይልም። ቤቱ ድረስ ሄዶ ዋጋ ሊከፍል የሚገባው ሰው ይከፍላል። ይሄ እንዳይሆን ሰዓቱ አሁን ነው። ሳንጣላ መደፈር አሁን ነው። ሳንወራወ የሰው ልጅ ደም ሳይፈስ ወንድሞቻችን ደም ሳይፈስ አሁን ነው መነጋገር የምንችለው። እሱ ካለፈ በኋላ ትርጉም ያጣል። አንደኛ አካባቢው ስለልቦና ምናልባት የራያን አካባቢ ስለልቦና ልታቀው ትችላለህ። እንግዲህ እንደሚታወቀው ጎንደር ሶስት ጊዜ ቴድሮስ አፍርሷታል። ጎንደርን በጣም ሶስት ጊዜ አፍርሷታል። አንድም ጎንደሬ ግን ቴድሮስ በደለኝ የሚል ሰው አታገኝም። ስለልቦናው ጀግንነት ላይ የተመሰረተ ስለሆነ ነው ያ ህዝብ። ይሄ ደግሞ የኛ ህዝብ እምልክ እንደዛው ነው። መሸነፍ የሚባል ሞት የሚባል ማህበረሰብ ሞት ነው ብሎ የሚያስብ ማህበረሰብ ነውና መንግስትም እንደ መንግስትነት ስራውን መስራት ከቻለ እነዚህ ልጆች አጣጥሙን ሲማንከትበት ምንም አይነት መንገድ የለም። የግል ስብስብ ነው፣ የህዋት እጅ ነው። ደፍሬ ነው የምነግርህ የነጃዋር እጅ ሁሉ አግኝተናል። የነጃዋርን እጅ በረጅም እጃቸውን አግኝተናል። የነዚህ ሰዎች እጅ ያሰራንም እኛን ማንንም ሰው እንደባለዛር ያለበት ነው መጮህ ይችላል። ችግር የለም መጥቶ የነካለት ነው ትልቁ ጣጣ የሚፈጠረው። ዓለምም መመኘት መብታቸው ነው። ይሄ ነው ብሎ ማውራት ማንንም ሰው ይችላል። ሰው እንዲጠፋ ዋጋ እንዲከፍል ከተደረገ ግን ይህ ለስለፋ ዋጋ እንደሚያስከፍል ሁሉም ሰው አሁን እያወቀ መጥቷል ብዬ እንትንላለሁ ተስፋ አደርጋለሁ። እናንተም ይሄን ያክል የትግሉ አጋር ሆናችሁ ሰላም እንዲመጣ አገር እንዳትፈርስ ለምታረጉት ጥረት ልባዊ ምስጋና እናቀርባለን።
በጣም ጥሩ። ይሄ ሐሳባችሁ የተቀደሰ አለማነ በእውነቱ መደገፍ ያለበት ነው። እርግጥ በአንድ በኩል ወያኔ የሚያሳደው ጫና የሚያረጋቸው ግፋ እርምጃዎች አሉ። ይቅርታ በነጃዋርም የሚቀነቀነው የጥላቻ ፖለቲካ ምንትነና ብዙ ጥረት ያለበት ነውና በርቱ። ይሄንን በሚመለከት በሚዲያም በሌላ መልክ ከጎናችሁ ነው የምንቆመው። ሌላ ውስጥ ሰሞኑን ደግሞ የሰማነው በሚዲያ የራያ ማነት ጥያቄ አስመላሽን ኮሚቴው ያዘጋጀው ጠቅላላ ጉባኤ ተካሂዷል ተብሏል። ወይንም ህዝባዊ ስብሰባ መሰባሰብና ይሄን ስብስብ የሚመለከት የሚሰጡት አስተያየት ካለ እሱ ለሱስቲ የተወሰኑ ደቂቃዎች እናስተው።
እንግዲህ እዚህ ምን አደረግን? አዲስ አበባ ላይ በተፈጠረው ነገር ልጆቹን ለስብሰባ ሶስት ጊዜ ጋበዝንና ሶስት ጊዜም ፈቃደኛ ሳይሆኑ ወደ ማህበረሰባችን ወረድን። ማህበረሰባችን ስንወርድ አራቱን የወንዝ ሽማግሌዎች ዘወልድ መዛርብስን እየሰገድና ክፍሎ የሚባሉትን ስርዓቶች እነዚህ የዘወልድ መነሻው ጃናሞራ ጎንደር ከሚባል ሀገር ነው። ትልቅ ሰፊ የርቅ የሽምግልና ስርዓት ነውና ዘወልድ ከአይማኖታዊ እንትን አለው። እነዚህን አካላት መጀመሪያ ጠራን፣ የጸጥታው አካላትን ጠራን፣ መከላከያ ኃይሎችን ጠራን። አስተዳደርና ጸጥታውን ሁለቱም የፖለቲካ አመራሮች የከተማውን የገጠር ወረዳውን እርስ በርስ ሊያጋድሉን ነው። እኛ ደም ከተቀባባን በኋላ ሽማግሌ ያሳርቃለሁ ሁሉ ወደኛ ቢመጣ ሽማግሌ ትርጉም ያጣል። ምክንያቱም ወንድም የተገደለው ደልበረት ነው፣ ንስጋን የተገደለው ሆን ተብሎ ነው የተገደለው። ስለዚህ ይሄንን ማስታረቅ እንደማይገባቸው ይህ ትግል የነጻነት ትግል ነው። ነጻነት ትግሉ ላይ ሽማግሌም፣ መለኩሴም፣ ቄስም፣ ሽቃልቻም ሁሉም የራያ ተወላጅ ሆነም በሙሉ ነቅቶ ማየት አለበት። ይሄንን አንደኛ ምን እናድርገው ብለን ሽማግሌዎቻችን ጋር ተመካከረ። ሌላው ከተል በቆቦ በራያ አማራ ባለው አካባቢ 43 ገበሬ ማህበራት ውስጥ አስተዳደር ጸጥታ የሚሰሩት ሰራተኞቻቸውና የቀበሌ አመራሮችን ሁለት ሁለት ሰው ጠራ። ከዛኛው ከራያ ትግራይ ከሚባለው ደግሞ ወደ 108 ሰው ጠራ። እነዚህ ሰዎች ከመከላከያ መጋዘን መሳሪያ ወጥቶ መሳሪያ ለሌላቸው ትግሬ ክላሽ፣ መሳሪያ ለያላቸው ደግሞ 99 ይታደለዋል። እንግዲህ ኢትዮጵያ መከላከያ ሰራዊት አሁን ኢትዮጵያ ነው ወይስ ትግራይ ነው ይያልን ያለ ነው። እነዚህ አካላት ደግሞ የታናሽና የታላቅ ልጆች ስለሆነ ይሄውላችሁ እንዲያርገው መሳሪያ ሰጥቶ እንዲያርገው ይሰጥም ያሉ ያው በአንድ ገበያም ስለምንሆን ያነጋግሩናል። ስለዚህ አሁን ሁለቱንም አካላት ጠራን። በወንድሞቻቸው ላይ እንዳይተኩሱ አንዱ የመጀመሪያው ነገር ከነሱ ጋር ውይይት አደረግን። ችግር እንኳን በገበያ ቢፈጠር እንዴት አድርገን መፍታት እንዳለብን፣ ለነዚህ ሰዎች እንዳንመች
ይህን ስራ ነበረከ ስምዖን አዲሱ ለገሰ ያሉት የብአዴን አመራር ቀደም ሲል ስራውን ሲሰሩት ኖረዋል። ይህን ነገር እንዴት አድርገን ማለፍ እንዳለብን ከነሱ ጋር አንድ ውይይት ደረስ አንድ ስምምነት ደረስን። ሁለት ኮሚቴ እና አንድ ንዑስ ኮሚቴ አዋቀን። አንዱ ከራያ ትግራይ ክልል ስር ያለው አካል ማንነቴ ወደ ቀድሞ ማንነቴ ልመለስ ብሎ ጥያቄ የሚያቀርብ ቡድን ሲሆን ይህ ቡድን በራያ ትግራይ ካሉት የተዋቀረ ነው። ሁለተኛው በራያ ቆቦ አካባቢ ያለው ኮሚቴ ደግሞ አደገኛ ቀጠና ስለሆነ ስጋት አለብኝ። ምክንያቱም ወጣቶቻችን የራያ ጤነኛ የሚባሉ ወጣቶች አሉ፣ ጠንካራ ወጣቶች ናቸው። መንገድም ሲዘጋ ረብሻም ባለፈው ለት በተፈጠረው ብሸት አሳውስ ነው ከተማዋን ዛሬ ወደማት በሶስተኛው ቀን ራሳቸው አጠዷል። እነዚህ ወጣቶች ተነስተው መንገድ እንዘጋለን ቢሉ መከላከያ ልጆቻችን ሊመታ ነው፣ መንገድ አስከፍታለሁ ብሎ ልዩ ኃይል ሊመታ ነው። ስለዚህ እኛ ህዝቡ ዝም ማለት አይገባንም። መጀመሪያ መብታችን ይከበር። መብታችን እንዳይከበር ያደረጉት ትግራይ ናቸው። እነሱ ደግሞ ከዚህ አካባቢ ላይ ምን እያደረጉ እንዳሉ እናውቃለን። ይሄንን እንዴት እንፈታብለን በዚህኛው ኮሚቴ ያለው ጋር ተዋቀረ ተወያየን። አንድ ስምምነት ላይ ደረስ የአቋም መግለጫዎችን አወጣን። ሶስት የአቋም መግለጫዎችን አወጣን። እነሱ ምንድናቸው? አንደኛ ሽማግሌ ካላቸው ሽማግሌዎቻችን ጋር ቁጭ ብለው ውይይት አድርገው ችግሮቻችንን በሰላማዊ መንገድ እንዲፈቱ በሽምግልና ስርዓት እንዲታይ። ሁለተኛ አገሪቱ ይርዛም ይነስም ይክፋም ደህና የሚሆንም መተዳደር የምትተዳደርበት ህገ ደንብ አላት። ይሄን ህገ ደንብ ሌሎች ክልሎች መብታቸው እንደተከበረ፣ ሌሎች ዞኖች፣ ሌሎች አካባቢዎች መብታቸው እንደተከበረ እኛም አማርኛ ብቻ የሚችሉት ህፃናት በአፍ መፍቻ ቋንቋቸው ሳይማሩ ቀርተው ከሀገር ተሰደው 20 ኪሎ ሜትር ሄደው በቀን የተወሰኑት ልጆች በባህር ጅዳ ሄደዋል መማር የማይችሉ ሄደዋል የተሰደዱት። ከነሱ መለስ ያሉት ደግሞ 7 ኪሎ ሜትር በየቀኑ እየተመላለሱ እንዲማሩ ሆነዋል። ሌሎቹ ግን 15 ኪሎ ሜትር መጥተው ቆቦ ትምህርት ቤት ውስጥ ይማራሉ። ገጠር የሚማሩት ልጆች ዳስ ውስጥ ነው የሚማሩት። ስለዚህ ህገ መንግስቱ ይከበርልን ብለን ለሚመለከተው አካል እንጠይቃለን። ይህን ማይሆን ከሆነ ግን ራሳችንን ነጻ ለማውጣት የትኛውንም እርምጃ ለመውሰድ መዘጋጀት አለብን። ይህንን ሁለቱን አንዱ ሽማግሌ ካላቸው ሽማግሌዎች እንድንነጋገር ፌደራል መንግስት ጉዳዩን እንዲያይልን። ይህን ማድረግ ሳይችሉ ከቀሩ ግን እኛ ለነሱ አንሰን በነሱ ተበልተን በነሱ ገመን ተዳኝተን አንተዳደርም። የራሳችን አቋም የራሳችን እርምጃ መብታችን እናስከብር የሚገባውን ሁሉ ማድረግ ይገባናል ብለን ሶስት የአቋም መግለጫዎች አውጥተናል። በራያ ትግራይ በኩል ያሉት መብታቸውን ለፌዴሬሽን ምክር ቤት እንዴት ብለው እንደሚሄዱ፣ በዚህኛው በኩል ያለው ክልሉን ይዞ ወደ ፌዴራል መንግስት እንዴት ብለው እንደሚሄድ፣ ላይ ያለው ንዑስ ኮሚቴ የሁለቱንም ኮሚቴዎች እያመቻቸ በአካባቢው ላይ ሰላማዊ የሆነ እንቅስቃሴ አብሮነት እንዲኖር በመሰረት ላይ ነው ያለ ነው። በዚህ ጉዳይ ነው ሰፊ ዲስከሽን ያለ የነበረን ሰፊ ውይይት ያደረግነው በዛ ቀን ይሄንን ነው።
አይ በጣም ጥሩ። እሺ ወደ ቀጠለው ደግሞ ውይይት ወይንም ጥያቄ ለሄድና አንድ በቅርቡ ብዙ ሳምንቶችን አስቆጥሯል ኮሚቴው ወደ ጎንደር ጉዞ አድርጎ ነበር ይመስለኛል። የአርበኛ መሳፍንትን አቀባበልን በዛ አካባቢ ሲካሄድ ትልቅ ደማቂ የሆነ መስተንግዶ ለእናንተም ተደርጓል። እናንተም ንግግር አድርጋችኋል ይመስለኛል አልሳሳት እንግዲህ እሱን ያረሙኝ። እና ይሄ የአማራ ህልውና ትግል ዙሪያ የማንነት ትግል ጋር የተሳሰረ ለመሆኑ የወልቃይት ጉዳይም ከዚህ ጋር ተያያዘ ነው። የእናንተ ትግል ጋር መንፈሱም እንትኑም አንድ ነው። እንዴት ነበር እስቲ ይሄንን አስመልክቶ የትግሉ መያዝ መተሳሰርና እዛ መሄዳችሁበት አላማ መሳካቱን ያገኛችሁትም ድጋፍና መተባበር እንዴት ነበር እስቲ እንን እንዲያስረዱልን አድማጮቻችን።
እንግዲህ መጀመሪያ በወልቃይትን ጉዳይ ከኛ ቀድሞ ብዙ በደል ብዙ ዱላ ያረፈባቸው ሰዎች ናቸው። የወልቃይት መከራ ተዘርዝረው ያልቅም። ከዚህ ኮሚቴ መሄድ በፊት በግን አንድ ሁለቴ ሄደን ጉዳዩን አይተናል። በቀደም ከሄደው ቲም ውስጥ እኔ በርግጥ አልነበርኩም እኛ ቲም ነው የሄደው። ይህ ቲም ሲሄድ ግን የአርበኛ መሳፍንትን በዛ አካባቢ የነበሩትን ጀግኖች በዛ አካባቢ የነበሩትን ጎበዛዝቶች እነ ጎቤውን ደግሞ በቅርብም የተገደለ አንድ ጀግና ልጅ ነበረ። እነዚህን ሰዎች አካባቢያቸውን ለጦርነት ያነሳሳቸውን የሁሉ ጉዳት ምንድን ነው ወልቃይት ከቅማንት ጋር እንዲጋጭ የተደረገበት መንገድ ምንድነው? እስቲ ቅማንቶች ያላቸው ነገርስ ምን ይመስላል? ማን ነው በዚህ ውስጥ የሚለውን ነገር ቀደም ብለን አንዳንድ ወልቃይት ኮሚቴዎች በተናጠል ያገኘና አወራ ነበር። ከራያ ትግራይ ተፈናቅለው የመጡ ወደ 375 አካባቢ ወጣቶች ቆቦ ላይ ስለነበሩ ከዳባት ወንድሞቻችን ይመጣሉ። ሲመጡ ያለውን ወልቃይት ጉዳይ በስፋት አስረዱም። ይህን መጥፎ ተፈናቃዮችን ትንሽ ገንዘብ ሰጥተው ወደ 60 ሺህ ብር አካባቢ በኢትዮጵያ አልባሳት ይዘው መጥተው አይተው ሄደው ነበር። ስለ ትግሉ እዛ ላይ አወራ። አማራነት ላይ ያለው ዱላ ምንድነው? ኢህአዴግ ኢትዮጵያ ውስጥ ሲገባ ወይም ይሄን ነው መንግስት ሲሆን ይሄንን ያክል 27 አመት በኢትዮጵያ ኦርቶዶክስና በአማራው ህዝብ ላይ ይሄን ያክል ዱላ ያስነሳው ምንድነው ብለን ስናይ ያው የጣሊያን ትንሽ ወንድም ሆኖ ነው ያገኘነው። ስለዚህ በወልቃይት በኩል ምንድነው ፍላጎቱ? በራያ በኩል ምንድነው ፍላጎቱ? የቦታ ምዝበራውስ ምንድነው? የሚገርመው በዚህ በራያ በኩል በደጋ በኩል ያሉት ደረቅ መሬቶች የሚባሉትን ወደ ትግራይ አላካለላቸው ለመሬቶችን በወልቃይትም ጉዳይ ተመሳሳይ ነው። ይሄንን ነው እንግዲህ በተሰነይ በኩል በጎንደር በዛ ኤርትራ ጋር ያገናኘና ያን ቦታ መዝጋት ነው አላማው። በራያም በኩል ደግሞ ለመሬቱን ወስዶ ታላቋን ትግራይ መመስረት ነው። ይሄን ከተረጋጋን በኋላ ምን እናርግ ብለን የጋራ አቋም ያዝን። ሄደን እነዚህ ሰዎች ጋር እንመካከራለን። ወጣቶቻችን ሄዱ። ያው ሄዱ ሁሉም ታጥቆ ነው ሄደው። በመካከለም የነበረ ችግር ነበር። ያው ጎንደሮች ቢሄድስጣቸው አትገቡም አይሆንም ብለው ጦርነቱ ውስጥ የኛ ልጆች ይገቡ ነበር። ካልከለው እናንተ አትገቡም ይሄኛ ጦርነት ነው አሉ። እንዴት አይነት ጉዞ እንደነበር ያው ልጆቻችን ወንድሞቻችን አጫውተውና እንኳን ሄድን ነው የጋራ አማራነትን ለመፍጠር አንዱ ትልቁ ነገራችን በችግራችን ሰዓት መጥቶ መታየታቸው በችግራቸው ሰዓት ይደን መገናኘታችን ነው። ስለዚህ እንደ መንግስት እንደ አዴፓ የራሱን ስራ እንዲሰራ ምን ማይሰራ ከሆነ ግን የአማራነት ህልውና ለመጠበቅ ምን ማድረግ ይጠበቅብናል ብለን መነጋገር ነበር ዋናው አላማችን። ተነጋገር ምክንያቱም በዛ አካባቢ ብዙ ሰው ከትግራይ ተዋልዷል። በዚህ በእኛ አካባቢ ሁሉም ከትግራይ ተዋልዷል። ሁሉም ትግራይ የሚያስገርመኝ ነገር ሁሉም ትግራይ የህወሓት አባል ናቸው። በእኛ ድምዳሜ ነው ልንሳሳት እንችላለን። የምናገኛቸው የምናቃቸው አብረውን የኖሩት አንድ ቤት የነበር ነው አንድ ትምህርት ቤት የምንኖረው አንድ አስፋልት ላይ የምንሄደው ሁሉም ትግራይ የህወሓት አባል ናቸው። ሁሉም አማራ ግን የባዕድን ጠላት ነው ሆኖ የኖረው ምክንያቱም ባዕድን አማራ ሳይሆን ነበር የኖረውና ስለዚህ ይሄ ነገር ይሸጡን ነው አገራችንን ሊወስዱት ነው ምን ማድረግ ይጠበቅብናል? የጋራ አንድ ነገር አደረግን። ይሄን ማድረግ አለብን ይሄን ማድረግ አለብን ሀገራችንን ለመጠበቅ እናንተ ጋር ችግር ካለኛለን እኛ ካለ እናንተ አላችሁ። ያ ብዙ ሽፍቶች እስካሁን ድረስ ያልገቡ አሉ። እንደውም እነሱን አንዳንድ ለማግኘት በሚስጥር ለማግኘት ሄደን ሞከረን አንድ ሁለቱ ጋር ተገናኝተናል። በጣም ደስ የሚሉ ጎበዝ ንጹህ አማራዎች ናቸው። ከትግሬ የተወለዱ ናቸው። ማንነታቸው ያደገው ግን ማንነታቸው የዳበረው ግን አማራነት ላይ ነው። አማራን ለማንም አሳልፈን አንሰጥም ነው የሚሉት። እነዚህ ሰዎች ጋር ምክክር አድርገናል። ምናልባት ይሄ ሌብነቱን ፍራ ብሎ የኖረው ቡድን እንደው ከተሰቀለበት ወርዶ እንደ ሰው ማሰብ ይችላል። ህዝቦችን ከህዝቦች ጋር አናፋጅም ብለው ወደ ሰላም መንገድ የመጡ እንደሆነ እድለኞች ነን። እነዚህ ሰዎች ካልመጡ ግን የእውነት ነው የምነግርህ የሚፈጠረው ነገር የከፋ ነው የሚሆነው። ማንም ወደ ኋላ አይልም። ማንነቱ ተደፍጦ መኖር አይፈልግም። አንተ ሽንታም አማራ እየተባለ የኖረ ወጣት ዛሬ ምን ማድረግ እንደሚፈልግ አስበው። እሞታለሁ ብሎ የወሰነ ሰው ማንም ሰው አያቆመው ምክንያቱም እሞታለሁ ብሏል ወስኗል። አሸባሪ የሚባሉ ሰዎች መብታችን ተነካ ብለው ነው እሞታለሁ ለዓላማዬ ያለ ሰው 30 ሺህ ሰራዊት ቢሰበሰብ አያቆመው ምክንያቱም እሞታለሁ ብሎ ወስኗል። በወልቃይትና በራያ ጉዳይ ያለው እያንዳንዱ ወጣት ላይ የስሜት ነው ያለው። ቢቻል እንደ ሰው አስበው ወደ አንድ ነገር ይምጡ። ካልመጡልን ግን አማራነትን ምን እናርገው የሚል ውይይት ላይ ነው የነበረው። ትግሬነትን ጥላቻ አይደለም መብት ፍለጋ ነው። ሁላችንም የተስማማንበት ነገር ትግሬነትን ጥላቻ አይደለም ማንነትን ፍለጋ የተቀማ ማንነታችን ብዙ አመት የተጎዳው እኛነታችን ከዚህ በኋላ ሊጎዳ ይገባል የተወሰደ ነገራችን በጋራ ማስመለስ አለብን ብለን የጋራ ስምምነት አለን። ቀጣዮችም እንግዲህ እነሱ እንደሚመጡ ተከታጥረን ቀጠሮ ይዘን የተለያየ ነው መንግስቱንም በጋራ እንደምንጠይቀው ተስፋ አደርጋለሁ። በዚህ ነገሮች ተስማምተን ተለያይተናል።
በጣም ጥሩ ያው እንዳሉት የአማራው ትግል መከናወርና መናበብ ይኖርበታል። የወልቃይት የራያ ሌሎች አካባቢዎች ሁሉ የአማራ ህልውና ትግል በራሱ በአማራው እጅ ነው ያለው። እስቲ ከዚሁ ከአማራውን ከአማራን ለመስጠትና በማደጃጀት በኩል ደግሞ አንድ ፓርቲ አብን የሚባል የአማራ ብሔራዊ ንቅናቄ ተመስርቷልና ባለፉት ጥቂት ወራቶች ከፍተኛ የሆነ እርምጃዎችና ድጋፍም ያሰባሰበ ነው። የተለያዩ ቢሮዎችም የከፈተ ነው። እስቲ ስለዚህ ድርጅት ያላችሁ ከዚህ ድርጅት ያላችሁ ትብብርና አብሮ የመስራት እንዲሁም ደግሞ በአካባቢያችሁም የጽፈት ቤት ተከፍቶን ከሆነ እና ለወደፊቱ ለትግሉም አጋር ነው ወይ ይሄ ድርጅት ለእናንተም አብራችሁ ለመስራት የሚያስችሉነት አለ ወይ? እስቲ ይሄን የመሳሰሉት ነገሮች ለአድማጮቻችን ቢገልጹልን።
እንግዲህ አብን እንግዲህ በራያ ውስጥ ማዋጣ ዱላ የሚባላል የራያ ሰው አለባበሱ ጋር ዱላ አይታታል አቀጠን ብላ አጠምዘዝ ያለች ዱላ አለች። አብን ማለት ለአማራው ያች ማዋጣ ዱላ ብለን የሰየምናል። ምክንያቱም አክራሪ ብሔርተኛነት ሊሸነፍ የሚችለው በአክራሪ ብሔርተኛነት ነው። አማራነት አንድነት ላይ የተመሰረተ ትርክት ነው ያለው። አክራሪ ብሔርተኛነትና አንድነት ደግሞ ተጻራሪ ናቸው። አብን የአማራን ህዝብ ትግል ይዞ መቀጠል በሚያስችል የብስለት አቋም ላይ ከተገኘ አብን በቃ ትልቁ መሳሪያችን ትልቁ መዋጣ ዱላችን እሱ ነው። አዴፖም ሲስተምት መጀመሪያችን ነው። ማንንም ተነስቶ አማራነት ላይ አፉን ሊያማሻ ይገባው። አማራ ባለመደራጀት ተጎድቷል። አማራ የሚደራጀው ሌሎችን ለመንካት አይደለም። ኦሮሞነትን ለመንካት አይደለም። ትግሬነትን ለመንካት አይደለም። 27 አመት ሙሉ በማንነታችን ሲነገድና እኛነታችን ሲደፈጠጥ የኖረው አማራ ፓርቲ ስላልነበረው ነው። ምክንያቱም በአዴን የሚባለው ፓርቲ ውስጥ የነበሩት አካላት የህወሓት አሽከር እንጂ አማራ እንደ አማራነት ይዘው አልቀጠሩም። በአለም ታሪክ ውስጥ እኮ የራስን ህዝብ የሚመራው ህዝብ የሰደበ ፓርቲ ቢኖር በአዴን ነው። ተፈኛ ተንቲከኛ ጠባብ ምናምን ያለ ካርጋ ይለጥፍ ነበር። ስለዚህ እነዚህ ሰዎች አማራን ሳይወክሉ ኖሩ። አሁን አማራ ሲደራጅ ደግሞ በየቦታው ጫጫታ አለ። ሶስ እንደ ጀማሪ እንደ አዴፓ እንደ ማናት እንደ አብን እንደ ፓርቲ ትንሽ ጎደሎ ሊኖር ይችላል። ልጆች እየበሰሉ እየተስተካከሉ ምን መሆን እንዳለበት እየሰሩ የህዝብ ድጋፍ እያገኙ ዱላውንም እየቻሉ ትችቱንም እየቻሉ እየተቋቋሙት ይሄዳሉ። ከኛ ጋር ሊኖራችን ገባው ግንኙነት ከዚህ በኋላ አብረን ለመስራት ኢንፎርማሊ በሆነ ነገር ግለሰቦቹ ጋር ተነጋግረናል። እኛ እንወጣለን ከትግሉ እንወጣለን። ምክንያቱም ፓርቲ አይደለም። የራያ ጉዳይ እልባት ካገኘ ወይ ወደ አዴፓ ነው የሚሄደው ወይ ወደ አብን ነው የሚሄደው ወደ ፈለገው ነው የሚሄደው። የራያ ጉዳይ ላይ ግን አንድ ነገር እስከሚደርስ ሁለቱም አካላት ጋር ተባብረን ነው የምንሰራው። አብን መጥቶ ካጠገባችን እንዲቆም እንፈልጋለን። በእኛ በኩልም ሰፊ ድጋፍ አለው እንደግፈዋለን። አብን በደየ ደረስንበት አሁን ራያው 49 ገበሬ ማህበሩ ባሉት ነገሮች ላይ ስንሄድ ያብን ስም እናነሳለን። እንዳልኩ ነው ቀደም እንግዲህ ለራሳችን ስንል አክራሪ ብሔርተኛነት የሚቋቋሙት አክራሪ ብሔርተኛነት ሲሆን የህወሓትን አክራሪነት በአማራ ብሔርተኛነት መቋቋም ካልቻለ አንድነት ላይ ሆነ አትችለውምና እንግዲህ ድጋፍ እንዳደርጉልን እኛም የምንችለውን እንደምናረግ ኢንፎርማሊ አውርተናል። ወደፊት ደግሞ ተቀራርበን ለመስራት መመስረቱ ለኔ ለአማራ አንድ ትልቅ ተስፋ ነው ብዬ ነው ማምነው። ጌታዬ በቃ ጥሩ ጅምር ነው። በዚህ ጊዜ ውስጥ ይሄንን ይሐክል አንዳንድ አሁን በቅርብ ጊዜ ያወጣው ያቋም መግለጫ አማራ ህዝብ ራሱን እንዲከላከል አዛለሁ ያለው እንዲህ አይነት ነገሮች የአማራው ህልውና ይጠብቁታል ብለን ተስፋ እናደርጋለን። ይሄው አንድ አስቂ ነገር ልንገርህ። በቅርብ በዚህ በአማራ ክልል ውስጥ ከሚሴ ዞን ላይ ኦሮሞዎች አሉ። አማራ ይውጣልን ብለው ሰላማዊ ሰልፍ ሊያደርጉ ነበር አይቀመጥብን አማራው ብለው። ኦሮሚያ ክልል ውስጥ ሄደህ ግን አማራ እንዴት ሆኖ እንደሚኖር ታውቃለህ። ይሄንን ያክል የአማራ አቃፊው ባህሪ እንዳለ ሆኖ ይሄንን መርህ አማራ አቃፊ ነው ብላ ነው አብንም ተቀብላ አቅፋ መሄድ ያለባት። ምክንያቱም የመጣ ሁሉ ለማጅ ነው። ምንነ ጎንደርን እና ሀይቅ እስጢፋኖስን እነዚህ አርመኖች ዳውሮዎች እንዲህ መጥተው እዚህ ሀገር ላይ ብዙ ታላላቅ ስራዎችን ሰርተው እዚሁ ማህበረሰቡ ተውጠው ቀርተዋል። ኦሮሞ እዚሁ ፈልሶ መጥቶ ተውጦ ቀርተዋል። እና አብንም አቃፊ ሆና ሆኖም ግን አክራሪ ብሔርተኛነት የአማራን ህልውና ለማስጠበቅ ትልቁ ድርሻ አላት ብዬ ለእኛ መዋጣ ዱላችን ናት ብለን ነው የምናምነው። ከጎኑ አለመቆም ደግሞ እንግዲህ የምንችለውን ሁሉ እንደምናደርግ ተስፋ አደርጋለሁ።
በጣም ጥሩ። ሁሉም ኢትዮጵያ የሚጋራ ሀሳብ ነው። አብን አማራ ብሔራዊ ንቅናቄ አንድ አማራ ለሁሉም አማራ፣ ሁሉም አማራ ለአንድ አማራ በሚለው ራዕይ ህዝቡ እንዲሰባሰብ አማራው ህልውናውን ለማስጠበቅ የኢትዮጵያ የጋራ ሀገራችንን በዲሞክራሲ በሰላም በፍትህ የተመላባት እንድትሆን የታገለ ይመስለኛል ሁሉም በሁሉም አቅጣጫ ድጋፍ ያገኘ ነው እናንተም እንግዲህ ከዚህ በዚህ ትብብራችሁ ተጠቃሚ እንደምትሆኑ አምናለሁ እስቲ ወደ ወጨረሻው ጥያቄን ሸጋገር ምናልባት አጠቃላይ ሐሳብን ሊሰጡ ይችላሉ በተለይ አንድ አሳሳቢ ነገር የተፈጠረው ከሰሞኑ አዲሱ ጠቅላይ ሚኒስትር በፓርላማቸው ውስጥ አንድ ኮሚሽን መመስረቱን ይፋ አስደርገዋል ይሄን ኮሚሽን በመለከት ስሙ የማንነትና የድንበር ኮሚሽን ይባል ይመስለኛል የማንነት ጥያቄን ጥያቄው ታሪካዊ ባህላዊ ጥንታዊነት ስነ ልቦና በማገናዘብ ለሀገራችን ዘላቂ መፍትሄ ይሰጣል የሚል እምነት በብዙ ኢትዮጵያውያን ዘንድ ይኖር ይችላል ይሆናል ምክንያቱም እስከዛሬስ ኃይልን ነው የተጠቀሙት የወያኔዎችም ሆኑ ሌሎችም ጎጠኞችና ይሄን በመለከት ግን ዋናው የችግሩ ዋናው ተጠሪና ቁንጮ ወያኔ አለቀበለውም ይሄንን ኮሚሽን ብሎ ሰሞኑን አንድ ሳምንት መስለኛል በይፋ መግለጫ ሰጥቷል እና ይሄ ሁኔታ የማነት ጥያቄ በድንበር ዙሪያ አካባቢ ያሉትን ለመሬቶች ምቸው ሰመሰር ሳይሆን ህዝቡን እየጨፈለቁና ማነትን እንዲለውጥ ያደረጉ የሚደረገው የወረራ ተግባር እንዲቆም የማስደረጉን ፍቺ ሰጣው ለሚለው ነገር ዋናው ተጠያቂው ኃይልም ቢካለ ምንድነው ይሄ መንግስት ሊያደርግ የሚችለው እናንተስ በመልክ እንድትመለከቱላችሁ የነገር ይሳካብራችሁ ታምናላችሁ የመንግስት ያጣዋጅ እስራ ላይ ይውላብላችሁ ገምታላችሁ
እንግዲህ አንድ ሀገር ላይ ሁለት መንግስት አይኖርም የኢትዮጵያ መንግስት ህልውናው አስጊ ደረጃ ላይ እንዳለ የምናይበት መንግስት ነው አይደለም ብለን የምናይበት አንዱ መንገዳችን ይሄ ነው ለኛ ምክንያቱም የሀገሪቱ ህግ አላት መንግስት አላት ይህ መንግስት ሀገሪቱን የማያስተዳድር ከሆነ ወደፊት የምናየው ነው ይሄ ነገር ይሆናል ብዬ ግን አልገምትም ምክንያቱም ሰዎቹ ከተፈቀሉበት ያልወረዱ ከተንጠለጠሉበት ያልወረዱ ህግዶች ናቸው መንግስቱን ይህን ያክል ሲጫጫሁ ወይም ደግሞ ይህን ያክል መንግስት ያወጣው ነገር አልቀበልም ሲሉ ህግን በህግ አይቃወሙ ይያልኩ አይደለም መርታቸውን የመጠየቅ መብታላቸው የመቃወም መብታላቸው ነገር ግን ተፈጻሚነት የመሆኑና ያለ መሆኑ ጉዳይ አሳሳቢ ነው እነዚህ ሰዎች በህግ የወጣውን አዋጅ ተከትለው እማይዳኙ ከሆነ ግን ለኢትዮጵያ መንግስት ማን ነው መንግስት ነው ብሎ ሊዳኝ የሚችለው ወይ እንደነሱ እየገደለ መኖር አለበት ወይ ህግ ማስከበር አለበት ሰዎች ዛራቸው በተነሳ ቁጥር ሲጮሁ እንግዲህ አሁን ያሉት ወጣቶች የመንግስቶቹ እንደነሱ ያበዱ አይደሉም የተከኑ ሰዎች ናቸው ኢትዮጵያ እንደሚናገሩት ወደ ተሻለው ደረጃ ያደረሷታን ብለን የተሻዳቦ የመገቡን ነው ያሉት ይሄንን ግን ጸጥታን በተመለከተ የትግራይ ምክር ቤት ያወጣውን አቋም ፈርቶ መንግስት ዝም የሚል ከሆነ የራሱ ሉዓላዊነት አጠራጣሪ ነገር ናይ ነው ያለው በእኛ ላይ የሚፈጠረው ነገር የለም ምክንያቱም ሁለት ነገሮችን ማድረግ ስለምንችል አንዱ ለህግ ተገዥ ሆነን ከህግ ጋር መጓዝም መዳኘትም ስለምንችል ሁለተኛው እነሱ በመረጡት መንገድ እነሱ ይስማማናል ብለው በመረጡት መንገድ ህዝባችን ዝግጁ ስለሆነ የሚያሳስበን ጉዳይ የለም ይሄ ነገር ግን ትልቁ አደጋነት ለማዕከላዊ መንግስት ነው ኦሮሞ ነገር ጥያቄውን አማራ ነገ ጥያቄውን ደቡብ ነገ ጥያቄውን አፋሩ ነገ ጥያቄውን አልቀበልም ያሉ እንደሆነ ምን ይፈጠራል ነው እኔ በታሪክ ወደ ኋላ መለስ ብለ 27 ዓመት ያገዛዝ ዘመናቸው ስታያቸው የልጅ ጨዋታ ነው የሚመስል አንዳንድ ነገራቸው ከግብ አንድ ጀምበር ያወጣሉ በሁለተኛው ገና ያጠርቃሉ አሁን ደግሞ ሌላ ተፎካካ ሌላ ሐሳብ የሚያመጣ ሰው አንስተው ይሄን ሐሳባቸውን የሚሽሩበት ነገር ያነሳሉ ባለዛር ናቸው እንደው በአጠቃላይ ምልክ በስሜት እንጂ በተጣፈ ነገር ህግ በስነ ስርዓት እንደ ዘመናዊ ሰው ተዳድረው አልኖሩም እና ያ ባህሪ ነው ምንድነው ያደቆነ ባህሪ ሳያቀስ ያደቆነ ሰይጣን ሳያቀስ ሳይገልም ይባላል እንደዛ ውስጥ ያሉ ሰዎች ናቸው ብለን ነው እኛ አልደነገጥንም በነገራችን ላይ አልገዛም ሲሉ ምንም ሊፈጠር እንደማይችል እርግጠኞች ነን ምንም አያደርጉም 84 ዓመተ ምህረት ከመንግስት የወሰዷቸው ሮኬቶችና ሚሳኤሎች አሉ ይባላል የሚያሰራሩበት ይሄን ነው እንግዲህ የመሳሪያ ጋጋታ ለመንግስቱ ኃይለ ማርያም ምን እንደፈጠረ እናውቃለን ያንደ አገር ብሔራዊ ጀግናው ልቦና ልቦናው ነው እኔ ጀግና ነኝ ወይም ጀግና ሆኖ አገሩን መጠበቅ የሚችለው ጣሊያንን በሚኒስትር ነው ያሸነፈው ሚሳኤል ኑሮት አይደለም ይሄ ሁሉ ያስፈራንም አያስቆጨንም ማግነው ግን እንደው በዚህ ሰዓት ሳንነካካ ሳንነቋቆር ደም ሳይፋሰስ ተስማምተን ለሁላችን የምትበቃ ነገር በትንሽ አበዱ ሰዎች እድሜያቸው በገፋ ሰዎች ይሄን ያክል ህዝቡ ተሞኝቶ እንደው እንዲህ መሆኑ ያሳዝነኛል። ሌላውም ያሳዝነኝ በ27 አመት ጊዜው ስለ መንግስት ጋር ተያይዞ ግን ኢትዮጵያ ህዝብ እግዚኦ ሲል ኦኦ ሲል ሲቃወም አንድ የትግራይ ወረዳ አንድም ቀን ምንም አርገው ያቅ የትግራይን ወረዳ ተው በአውሮፓ የሚገኙ የትግራይ ተወላጆች ምንም አርገው ባለማወቃቸው አዝናለሁኝ። አንድ ህዝብ ሆነናል ብለው ነው የሚያምኑትና እኔ ይሄ ጩኸቱ የቁራ ጩኸት በላይ ምንም ይፈጥራል ብያላምንም አይሰማኝም። እንደዛ የሰማሁለት በጣም ነው የሳቅሁት። ልጆች ናቸው እንደ መንግስት ያስቡን ብዬ ነው የሳቅሁትና እነዚህ ሲኖሩን በኖሩ ያሳዝነኛል። anyway እንግዲህ መንግስት ጥርስ ያወጣል ብዬ አስባለሁ ከዚህ በኋላ።
በጣም ጥሩ ያሉትም ጥሩ አስተያየት ሰጥተዋል። የዶክተር አብይ አገዛዝ የሚፈተንባቸው ፈተናዎች ማአቶች ናቸው። ግን ይሄ ራሱን ያወጣውን አዋጅ እስራ ላይ የመዋል ጉዳይ የመንግስት ኃላፊነት ነውና ምናልባት ይሄ ጥርስ የማውጣት ጉዳይ ከህዝቡ ጎን ቆሞ ለህዝቡ የሚበጀውን ለውጥ የነበረውን የከፋፍል ግዛም ስርዓትን እያሻሻለ እየለወጠ ወደ ህዝቡ እየቀረበ ይሄዳል የሚል እምነት አለኝ። አይ እንግዲህ አሁን ወደ አቶ ምስጋን ደስዬ ይሄንን ወደ ውይይታችን ማጠቃለያ እየተቃረብን ነው፣ የሰዓቱም ጊዜ ስለሚገድበን ነው። እርስዎ እንግዲህ ሲወ በጥያቄ ካላነሳሁት ካለ ለወደፊቱ ሌላም ጊዜ አጋጣሚ ሲኖር ይሄንን ድምጻችሁን ተታሰሙ ለማድረግ ፈቃደኞች ነን። እስቲ ለዛሬ ማጠቃለያ ሐሳብ የሚሰጡን ከሆነ አጠር ባለ መልክ የሚሰጡን አጠቃላይ ሐሳብ እናዳምጥና ውይይታችንን እንቋጫለን። መስመሮች ሆነው
እናመሰግናለን። እኛ እንግዲህ ኢትዮጵያ ትልቅ ሀገር ነው። ንሾች ገሰባት ትንሽ ሆነ እንጂ ይሄ ሀገር ትልቅ ሀገር ነው። ትልልቅ ሰዎች በጣም የተማሩ ምሁራኖች የኖሩበት ሀገር ነው ያሉበት ሀገር ነው። በአውሮፓ ተበትነው ያሉ ብዙ ኢትዮጵያውያን አሉ። በዚህ ሰዓት ሀገሪቱ ሰው የምትፈልግበት ሰዓት ነው። እንደ ካንዛሮ ከአራት ስድስት ከስድስት ስምንት እየዘለለ የተማረ ሰው ሀገር አያሳድግም። ሀገር በጠንካራ የተማሩ ሰዎች፣ በእውነተኛ በሀቀኛ ሰዎች፣ ፍትህ በሚያሰፍኑ ሰዎች፣ በእነዚህ ሀገር ታድጋለች። አሁን ኢትዮጵያ ውስጥ እንዲህ አይነት ሰው ጠፍቷል። እንዲህ አይነት ነገር ጠፍቷል፣ ታጥቷል። ማንኛውም የሚል ሰው የለም። በአውሮፓም ያሉ በየትኛውም ቦታ ያሉ አካላት ወደ ሀገራቸው ተመልሰው ኢትዮጵያን በዚህ ሰዓት ብዙ ነገር ቢረዷት። እኛ አይደለንም ፖለቲከኛ መሆን የነበረብን። እኛ አይደለንም ደንበር እንዲሆን ማለት ያለብን። ከኛ የተሻሉ ብዙ ሰዎች አሉ። እኛ እነሱን መከተል ነበረብን። ከዛውጭ ራያም ወሎን አከረማምሶ ወሎን ገንጥሎ ክልል ማድረግ የሚችል የሚሮጥ አካል አለ? አይታሰብም፣ አይደረግም። ለምን አልክ? ለምን ተመኘህ ግን አንልም። በእናንተ በኩል ትክክለኛውን መረጃ የታሪክ ምሁራኖች በመለዘ ነው ተሳደው በአውሮፓ በአሜሪካ ይኖራሉ። እነዚህን አካላት እያቀረባችሁ ከአውሮፓ ለዚህ ጥፋት ገንዘብ እየላኩ ራሳችን በራሳችን የሚያዋጉን የሚያሳዱን አካላት አሉ። በቅርቡም ወደ ብዙ መቶ ሺህ ዶላሮች የሚቆጠር ነው ተልኮ ይሄን ጉዳይ ሊያስፈጽም ያሉት። እዛ አካባቢ ላለው ማህበረሰብ የንቃተ ህሊና ፈጠሩለት። ኢትዮጵያ የጋራችን ናት፣ ለተማረውም ለፍየረኛውም ለገበሬውም ለሁላችንም ናት። ስለዚህ በዛ አካባቢ ያሉት አካላት ሚዲያው ከኛ ይልቅ እናንተ አጋጣሚውን ታገኙታላችሁ። የተማሩ ሰዎች ቀርበው ስለ ሀገራችን ታላቅነት፣ ስለ አብሮነት፣ ስለ ሰላም እንዲሰብኩ አድርጉ። እኛ ምንም የሚፈጠር ነገር ይኖራል ብለን አንገምትም። ጩኸት አለ፣ በጩኸቱ ውስጥ እናልፋለን። ምንም አይሆንም፣ የትም አይፈጠርም። ራያ ተገንጥላ ወደ ትግራይ አትሄድም፣ ወልቃይት ተገንጥላ ወደ ትግራይ አትሄድም። ያሁን ያለው የወጣት ኮሚትመንት ይህ ነው። ባንኖርስ ነው ስንት ዓመት ልንኖር? ነጻነት ምን ማለት ነው? ስለዚህ ይሄንን በእኛ በኩል ላለውን ነገር አንዱ ሚዲያ ትልቅ አቅም አለው። ሁለተኛ ሊረዱን ካሰቡ በትክክለኛው መንገድ ሊረዱን የሚችሉ ሰዎች ጋር አስተካክሩን፣ አጋጣሚዎችን ፍጠሩልን። አይዞ ማለት ትልቅ እርዳታ ነው። በታሪክ ማገዝ ትልቅ እርዳታ ነው። ህግ ፊት የሚቀርቡ ነገሮች ህግ ፊት እንዲቀርቡ ማድረግ ትልቅ እርዳታ ነው። በኢህአዴግ የስራ ዘመን ውስጥ ያልሰረቀ መሪ የለም። ኢትዮጵያ ከተረጋጋች ተሰል በዛ ነገር እጠየቃለሁ ብሎ አብሮ የሚያብድ የነባር ካቢኔ አባል ስብስብ ነው ያላት ሀገሪቱ። ብዙ ከተማዎች አስተዳዳሪ የላቸውም፣ ለሳምፕል ተቀምጠዋል። ስራ መስራት አይቻልም። ስለዚህ ሀገራችን ወደ ተረጋጋችሁ እንድትሄድ ሃይማኖቱ ሰውም በሃይማኖት ጸሎት እንዲያደርስ፣ ፖለቲከኞቹም ባለሙያቸው ፖለቲካ ነው፣ ዓለም አቀፍ ግንኙነታቸውን ኢትዮጵያ ሀገራቸውን እንዲጠብቁ፣ የተማሩትም ሰዎች በብዙ ጋዜጠኛውም እንደናንተ አይነቱም የኢትዮጵያን ጉዳይ አደራ ሁላችን አለብንና ይሄን እንድናረግ እለምናለሁ።
አመሰግናለሁ።
በጣም ጥሩ አቶ ምስጋና፣ በጣም እናመሰግናለን። ዛሬ በዛሬው ዕለት እንደው ባጭር ጊዜ ነው በቴሌፎን ደውለን ለጥያቄና መጠየቅ ነው መሰረት ፈቃደኛ ሆኖ በመቅረቦ በጣም እናመሰግናለን። በእውነቱ ሰፊ ማብራሪያን ሰጡን። የቀሩትን ጉዳዮች ደግሞ ሌላ ጊዜ እንመለስባቸዋለን። እንዳሉት ይሄ በዲያስፖራ በውጭ ሀገር ያለውን ኢትዮጵያዊ በተለይ አማራ የኦሮሞ የማንኖ ይቅርታ የራያ ተወላጆች ሆኑ በዚህ ተቀደሰ አላማችሁ ዙሪያ እንዲሰባሰቡ ሌላውም ኢትዮጵያ ነኝ የሚለውም ከለከለ ሳይባል በዚሁ በትግላችሁ ዙሪያ ላይ አጋር እንዲሆን ድምጻችሁ እንዲያሰማ እኛም ቅስቀሳ እናረጋለን። በርቱ እንላለን። በሌላ ጊዜ እስክንገናኝ መልካም የትግል ጊዜና በሰላምና ፍቅር ለህዝባችሁ ለአንድነታችሁ እየተመኘሁኝ በዚሁ እሰናበታለሁ። ጤና ይስጥልኝ ጌታዬ።
አመሰግናለሁ ጌታዬ። መልካም ጊዜ።
እሺ።
የዶክተር አብይ የመደመር ፖለቲካ አቅጣጫው ወዴት ነው? አግራችን ኢትዮጵያ ከፍተኛ ዙሪያ ጥምጥም የሆነ የውጥረት ሁኔታ ውስጥ እንደምትገኝና ፈታኝ መንታ መንገድ ላይ እንደምትገኝ የብዙዎች እይታ ነው። አገሪቱ የምትገኝበትን ውስብስብ የፖለቲካ ሁኔታ ፈርጅ ማስያዝ፣ እየተጋጋለ ያለውን ጠባብ ጎጠኛ ስሜታዊነት ማስከንና በብዥታ የተናጠውን የፖለቲካ ቅኝት ማጥራትና ማስተካከል፣ በተለይም ለዚህ አሉታዊ ሁኔታ አውራ ችግር የሆነውንና በአሁኑ ጊዜ ብሔራዊ ፖለቲካችንን የበከለውን ጎሳን መሠረት ያደረገ ሕዝብን ከፋፋይ የፖለቲካ መስመርና በዜጎች ዘንድ የሰፈነውን እንዳንዲት አገር ሕዝብ ያለማሰብ አባዜን ማስወገድ የግድ ስለሚል ይህንን የፖለቲካ ጎሰኝነት ያደረጃጀት ዘይቤ ባስተሳሰብ ለውጥ ላይ መሠረቱን በጣለና የወል ጥቅምንና የጋራ ማንነትን ባስቀደመ አዲስ ኢትዮጵያ የፖለቲካ ቅኝት መተካት የአገሪቷ መዳኛ ብቸኛ መንገድ ነው። በመሆኑም የኢትዮጵያ ሕዝብ እንደ ኅብረተሰብ ለጋራ ጥቅሙ በጋራ እንዲቆም ሁኔታዎችን የሚያመቻች ተአማኒነት ያለው ለጊዜያዊ የፖለቲካ ጥቅምና ዝና ያልቆመ በሳልና የሰከነ አመራር ሰጪ አካል ያስፈልገዋል። ይህን ፈታኝ ወቅት ከግላዊነትም ሆነ ከቡድንና ከክልላዊ ጠባብ ያስተሳሰብ ቀለበት በወጣ የቅርቡን ሳይሆን ዘለቄታውን የአገርና የሕዝብ ጥቅም ባስቀደመና አንድነትን፣ ፍትሕና እኩልነትን ልዕለ ግቡ ባደረገ መርህ ከተቀኘ ኢትዮጵያውያንም የጋራ ችግሮቻችንን እንደ አንዲት አገር ዜጎች በጋራ ለመወጣትና መጻኢ የጋራ ዕድላቸውን በጋራ ለመወሰን በአንድነት መንፈስ በአብሮነት እንዲሰለፉ ከተደረገ የአምባገነን የአገዛዝ ሥርዓት አዙሪትን ለአንዴና ለመጨረሻ ጊዜ ለመስበርና ሕዝቡ የተረጋጋ ሰላምና አስተማማኝ አንድነት እንዲያገኝ የፍትሐዊ አስተዳደርና የጋራ ብልጽግና ባለቤት እንዲሆን ለማስቻል መንገዱን ይከፍታል። የአገራችን ችግሮች በጣም የተወሳሰቡና ስር የሰደዱ ናቸው። ችግሮቹን ከጠባብ የፖለቲካ ድባብና ከጊዜያዊ ድርጅታዊ ፍላጎት ባለፈ ከሕዝብና ከአገር ዘለቄታዊ ጥቅሞች አኳያ በርጋታ ዘለቄታዊ መፍትሄ እንዲገኝላቸው ባለመደረጉ የችግሮቹ ስብስብነትና ተደራራቢ መሆን በአሁኑ ጊዜ ለሕልውና ተፈታታኝ ሆነው ፈጠው ወጥተዋል። ለነዚህ ውጥንቅጣቸው ለወጡ ችግሮች በተቀዳሚ አገዛዙ ተጠያቂ ቢሆንም በለውጡ ፈላጊው ጎራ የተሰለፈውም ክፍል የራሱን ተጽዕኖ እያደረገ ነው። የሰፈነው ብልሹ የፖለቲካ ይዞታ በአገሪቷ ልዩ ልዩ የህብረተሰብ ክፍሎች መሃል ልዩነቶች ይበልጥ እንዲሰፉ እያደረገ በመሆኑ ለአገሪቷ አስተማማኝ ሰላም፣ መረጋጋትና አንድነት መረጋገጥ፣ ለዜጎች እኩልነትና ለፍትሕ ሥርዓት መስፈን፣ ለሁሉም እኩል የሆነ የምጣኔ ሀብት እድገትና ብልጽግና የሚበጅ እንዳልሆነ በርካታ አስርት ዓመቶችን እያስቆጠረ ነው። የወያኔ የከፋፍለ ግዛ ፖሊሲ የጋራ መጠፋፋትን የሚጋብዝ የፖለቲካ ዘይቤ በመሆኑ ለብሔራዊ መግባባት እንቅፋት ነው። በተለይም ላለፉት አስርት ዓመታት በላይ የጋራ ኢትዮጵያዊነትን የፖለቲካ ቅኝት መንፈስን ከሚዋጉት ጠባብ ብሔርተኞች ጋር ተደምሮ በአገሪቷ ላይ አዎንታዊ ለውጥ እንዳይመጣ አምሮ ሲሠራ የነበረው በግንባር ቀደምትነት ግንቦት ሰባት የሚባል ድርጅት መሆኑ ይታወቃል። የዚህ ከፋፋይ ቡድን ጥሬ ፖለቲካ፣ የንግድ ፖለቲካ ኢትዮጵያንና ኢትዮጵያውያንን ብዙ ዋጋ አስከፍሏል። ይህ ድርጅት ላለፉት አስርት ዓመታት በላይ በነዛው ሕዝብ በታኝ ፕሮፓጋንዳ ምክንያት በአገሪቷ ውስጥ ትክክለኛ ተቃዋሚ እንዳይኖር ወይም እንዳይፈጠር ከፍተኛ የሆነ ተጽዕኖ ሲያሳድር መቆየቱ ይታወሳል። በኢትዮጵያዊነት መሠረት ላይ ያረፈ ለሁሉም የአገሪቷ ዜጎች ፍትሕ፣ እኩልነትና አገራዊ አንድነት እንዲከበሩ የሚታገሉ ወገኖችን ለአዎንታዊ ለውጥ የቆሙትን በማግለል የፖለቲካ ድባቡ ከአካባቢያዊነት፣ ክልላዊ ተኮር ጠባብና ወገንተኛ የፖለቲካ ጎጠኝነት እምነት ከሌላቸው ጋር በመዶለት ወያኔያዊ ምስል መንግሥት ለመመስረት ሲዳክር ኖሯል። የሕዝቡን በአገዛዙ ላይ የከረረ ምሬትና የጋለ የለውጥ ፍላጎቱን ለመተዳደሪያ የገቢ ምንጭ በማዋል በዚህ ትውልድ ተጠያቂ የሚያደርገው ሸፍጥ ፈጽሟል። በአሁኑ ወቅት የነ ዶክተር አብይን ሞራላዊና ሃይማኖታዊ ትርክት በማራገብ የትግሬ ወያኔ፣ የኦዴፓን፣ የአዴፓን የአገዛዝ ጥምረት ዕድሜ ለማራዘም አገልጋይ ከሆኑት መካከል አንዱ ከዳያስፖራው በቅጥረኝነት የተመለመለው ግንቦት ሰባት ነው። በአሁኑ ወቅት በነ ዶክተር አብይ ፍቃድና ስምምነት ወደ አገር የገባው የግንቦት ሰባት ቡድን ከኢህአዴግ ጋር ተደምሬያለሁ የሚል ፕሮፓጋንዳ እያሰማ ነው። ከዚህም አልፎ አዲሱን ያድግ የነካብኝ የማርያም ጥላት ይያለ ነው። ድሮውንም በዳያስፖራው የውያኔ ትራዘመክ እንደሆነ ሲያገለግል የነበረ መሆኑ ወደ ያድግ ቤቱ መደመሩ አይደንቅም። ቀደም ባሉ ግዚያቶች ሁሉ ግንቦት ሰባት በለመደው ቅጥፈቱ የተለያዩ ወንጀሎችን ሲፈጽም የቆየ ሲሆን ዛሬ ለይቶለት በያድግ የመደመር ሰሌዳ ላይ ለመለጠፍ እድሉን አግንቷል። ግንቦት ሰባት የተሰኘው ቡድን ከትግሬው ያኔ ፋሽስታዊ ቡድን የከፋ ያማራ ጥላት ለመሆኑ የተለያዩ መረጃዎች ቀርበዋል። ከዚህ ጸረ አማራና የትግሬው ያኔ ፍልስፍናን ወርሶ ከመንቀሳቀስ ቡድን ጋር ያበረ አማራም ሆነ የሌላ ነገድ ተወላጅ ማፈሪያ መሆኑ ሊነገረው ይገባል። ከማን ጋር እንደምትውል ንገረኝና ማንነትህን ነግራለሁ የሚባል አነጋገር አለ። ግንቦት ሰባት ኦነግን፣ የሲዳማ ነጻው ጭድርጅትን፣ የሶማሌ ነጻው ጭድርጅትን፣ የትግሬ ህዝብ ዲሞክራሲያዊ ንቅናቄ ትህዴንና ከሌሎችም ጸረ አማራና ጸረ ኢትዮጵያ ኃይላት ጋር ሲፈራረም የነበረ የካህዲዎች ጥርቅም ለመሆኑ የቡድኑን ታሪክ መለስ ብሎ ማየት ይበቃል። ኢትዮጵያን ለበበተን ቀን ከሌሊት ከሚሰሩ ጋር ተሻርኮ በውያኔ ርዕዮተ ዓለም ስልጣን ላይ ለመውጣት ሲቋምጥ የነበረ ቡድን ነው። ከሸሪኮቹ ፕሮፓጋንዳ በጥቂቱ የኦሮሞ ነጻ አውጪ ግንባር ዛሬ በኢትዮጵያ ጦር አድራጅቶ ባንክ እየዘረፈ ያለ፣ በመሃል ኢትዮጵያና በመስራቁ ሰላም ነሽው ቡድን ለተባበሩት መንግስታት ዋና ጸሐፊ ለባንኪሙን በአውሮፓውያን አቆጣጠር በ2011 ዓ.ም የጻፈው እንዲህ ይላል። የኦሮሞ ነጻነት ግንባር የኦሮሞን ህዝብ ከኢትዮጵያ ቀኝ ግዛት ለማውጣት የጀመርነውን ትግል ለመምራት የተቋቋመ ድርጅት እንደሆነና ከኢትዮጵያ ግዛት ነጻ ለመውጣት መታገልና ራስን ከውጭ ወራሪ ኃይል ለመከላከል የሚደረግ ትግል ባለም አቀፉ ማህበረሰብ ተቀባይነት ያለው በመሆኑ የራስን እድል በራስ የመወሰን መብታችን ለማስጠበቅ የጀመርነው ትግል ነው በማለት ያትታል። ሌሎችም የግንቦቶች ሸሪኮች ፕሮግራማቸውን የነደፉት በጥላቻና በቂም በቀል በጸረ አማራነት የተቀኘ ነው። ግንቦት ሰባት ራሱ የጥላቻ ፕሮግራም ተላብሶ የራሱን ሰበካ በተለያዩ ወቅቶች አላንዳች አፍረት አስተጋብቷል። የጸረ ኢትዮጵያና ጸረ አማራ ኃይላት አሰባሳቢውና ሰብሳቢው ግንቦት ሰባት ፕሬዚዳንት ኦባማ ሲመረጡ የጸረ አማራ መግለጫ አውጥቶ ነበር። የግንቦት ሰባት ድምፅ በሚለው ቁጥር 25 ጥቅምት 27 ቀን 2001 ዓ.ም እንዲህ ብሎ ነበር። የርዕስ አንቀጹ ርዕስ ኦባማ ተመረጡ፣ ዓለም ተደሰተ፣ የኢትዮጵያውም አምባገነን ግን ሐዘን ተቀምጠዋል ይላል። በመቀጠልም ከትናንትና በስቲያ በባርነት ሲሸጡና ሲለወጡ የነበሩ ጥቁሮች ዛሬ ለአሜሪካ ፕሬዝዳንትነት መመረጥ ከቻሉ በሀገራችን ኢትዮጵያም ለአስርት መቶዎች ዓመታት እየተፈራረቁ ሲገዙ የኖረው የአማራና የትግሬ ልሂቃን የኢትዮጵያ ሕዝብ ፍላጎት እስከሆነ ድረስ ቦታውን ለደቡቡም ለኦሮሞውም ለአኝዋኩም ለመልቀቅ ፈቃደኛ የማይሆንበት ምንም ምክንያት የለም። በመቀጠልም ነጻነትና እኩልነት ዘመኑ ያመጣው አውሎ ንፋስ በመሆኑ አብሮነት መንፈስ እንጂ አብሮት መንፈስ እንጂ ከፊቱ እንደ ጋሬጣ መገተር አላዋቂነት ነው እንላለን ይላል። ያደነቆረ ሰይጣን ሳያቀስ አይለቅም። የሆነባቸው ግንቦቴዎች ከወያኔ ሰራሹ ልዩነት ላይ ተነስተው አዲስ አበባ የኦሮሞ ብቸኛ አንጡራ ሀብት ነው የሚል መግለጫም ሰጥተዋል። የወያኔና የኦነግ አጋሮች በመሆናቸው ከኢትዮጵያውያን አልፎ የመላው አፍሪካ መዲና በሆነችዋ የአዲስ አበባ ከተማ ልዩ ተጠቃሚው ኦሮሞ ነው የሚል በራሪ ጽሑፍ አሰራጭተዋል። በዚህም አልቆመም። አዲስ አበባን ፍንፍኔ እያሉ በመጥራት ሕዝቡን እያስለመዱት ይገኛሉ። እነዚህ ነውረኞች በጸረ አማራ አቋማቸው ብዙ ብለዋል። በዛሬቷ ኢትዮጵያ በአማራው የህልውና ትግል ላይ ደባ እንዲፈጸም ከኢህአዴግ ጠቅላይ ሚኒስትር እገዛ ከሚደረግላቸው ቡድኖች አንዱ ግንቦት ሰባት ነው። በመደመር ተጠቃሚ እንዲሆን በአዲሱ የኢህአዴግ አመራር ቀጥተኛ ድጋፍ እየተቸረው ነው። ከዚሁ ጋር ተያይዞ መታየት ያለበት ላለፉት አስርት ዓመታት ግንቦት ሰባት ጸረ አማራ አቋም ይዞ የዲያስፖራው እግረ ጀሌ ሆኖ ያገለገለው ራሱ አማራው ነው። የአማራው ተወላጆች በግንቦት ሰባት አመራር ላይ እንዳይደርሱ ድንጋጌ ባደረገ ድርጅት ውስጥ በጀሌነት የተሰለፉት ማፈሪያዎች ናቸው። ግንቦት ሰባት የወልቃይት የአማራ ማንነት ጥያቄ በማንሳትና ከፍተኛ መሥዋዕትነት በመክፈል የአማራ ሕዝብ ዛሬ ለደረሰበት የትግል ደረጃ እንደ ፋና ወጊ የሆኑትን የኮሎኔል ደመቀ ዘውዱንና የአርበኛ ጎቤ ፎቶዎችና ምስሎችን በየድግሱ ላይ እያጫረተ ሲዘርፍ የነበረ ቀማኛ ቡድን ነው። በተግባሩ ከወያኔ ያላነሰው ግንቦት ሰባት በዲያስፖራው ብዙ ወንጀሎችን ፈጽሟል። በኢትዮጵያም ብዙ ታጋዮች በወያኔ ታድነው እንዲያዙና ደብዛቸው እንዲጠፋ አስደርጓል። በኤርትራ በረሃም ሬሳቸው ለአሞራ እንዲጣል የተረፉት ከሻቢያ ጋር በመሆን ባዋቀረው እስር ቤት ውስጥ እንዲማቅቁ አስደርጓል። በቅርቡም የጉዳዩ ባለቤቶች የሆኑት የኢትዮጵያ ሕዝብ አርበኞች ግንባር አባላት የግንቦት ሰባትን ወንጀል ግልጽ አድርገው ተናግረዋል። ጆሮ ያለው ይስማ። ይህ የወንበዴ ድርጅት ሰሞኑን በአዲስ አበባ ከፍተኛ ህሊና ስብራት ደርሶበታል። የደረሰባቸውን መራራ ክስረት የቡድኑ መሪዎች ይፋ አድርገውታል። ለዝርፊያ ያቀነባበሩት ድግስ፣ ለጸረ አማራ ተልኳቸው ሊዘርፉት ያሰቡት ዓላማ ከንቱ ሆኗል። የሚያሳፍረው ደግሞ የቡድኑ መሪ በአውሮፓና በአሜሪካ የኢትዮጵያን ሰንደቅ ዓላማ ከጎጠኞች ጋር በመሻረክ በጠረጴዛ ስር ሲደብቅና በካርቶን ሲሸፍን ሲጥልና ሲያጣጥል ራሱን ሲያቃልል ኖሮ ዛሬ ለሳንቲም ለቀማ የኢትዮጵያን ሰንደቅ ዓላማ ይዞ በሚሊኒየም አዳራሽ ሲጨፍር ማየት ምን ያህል ህሊናቸው በሸጡ ሰዎችና አስመሳዮች አገራችን ተሰንጋ እንደተያዘች በግልጽ አሳይቷል። ከ28 ዓመታት የውያኔ ጥላቻ፣ የበቀልና የግድያ አገዛዝ ፍጻሜ ዋዜማ ላይ ቆመን የምናየው ዛሬም አገራችን ኢትዮጵያ ለአዳዲሱ ጥንቅጦች መጋለጧን ነው። ሕዝባዊም ቢተኝነቱና ተቃውሞው በአገራችን መሠረታዊ ለውጥ እንዲመጣ የሚፈልገው ወገን የሚጠብቀውም ለውጥ እውን እንዳይሆን በአጨናጋፊ የመደመር ዝማሬ ፕሮፓጋንዳ የነበረውን ለማስቀጠል በሚደረግ ሽሚያ አገሪቷን በነውጥ ጎዳና ከተዋታል። የኢትዮጵያን ትንሣኤ ለማብሰር የተነሳው ሕዝባዊ ተቃውሞ ኃይል በአወናባጆች፣ በአድርባይነትና በሆድ አደር በተገራ መንጋ እየተዋከበ ነው። ጥገናዊ ለውጥ እንኳን ሊታሰብ ወደማይችልበት ሁኔታ እየገፉት ነው። አገዛዙም የሥልጣን ተስፈኞችን ወደ ታማኝ ተቃዋሚነት በመለወጥ ለለውጥ ደንቀራ እንዲሆኑ ቀለብ እየተሰፈረላቸው ይገኛል። አገዛዙ ባንክ አዘራፊዎችን ቀለብ ይሰጣቸዋል፣ በሆቴል ቤት ያኖራቸዋል፣ ባንዳዎችን ይሾማል፣ በዘር ማጥፋት ወንጀል ተሰማርተው የነበሩትን ከፍ ከፍ ያደርጋቸዋል። ኢህአዴግ መፍረክረክ በአብይና በአስመሳይ ተቃዋሚ ተብየው ድርጅቶች መደጋገፍ ተጠግኖ እንዲቀጥል አድማው ተጠናቋል። የአብይ አስተዳደር ሥልጣን ከጨበጠበት ዕለት አንስቶ በየአካባቢው እየሄደ ያደረጋቸው ንግግሮች የሕዝቡን መሠረታዊ ለውጥ ፍላጎት የሚያዘናጋ ነው። የአንድነትን አስፈላጊነትና ጥቅም፣ የኢትዮጵያን ጥንታዊነትና የሕዝቡን አንድነት፣ ስለ ይቅርታና መቻቻል የሚሉት ሞራላዊ ትርክቶች ከዓላማና ከፖሊሲ ለውጥ አንጻር አንዳችም ተጨባጭ ሁኔታ አላቀረበባቸውም። ሲያሻው ትግሬዎችን ለማባበል ወይንም በጌታና የሎሌ ግንኙነት ለማረጋገጥ ሲል ካፋቸው ላይ የወርቅ ፍልቃቂ እየነከሱ ከማኅፀን የወጡ ይመስል እናንተ ወርቆች ናችሁ በማለት አገሪቷን ለዛሬ ውርደት ያበቁትን ሲያቆላምጥ ተደምጧል። ዛሬ እሱ ወርቆቹ የሚሏቸው እኛም መንግሥት ነን በማለት ከመቀሌ ምን ማድረግ እንዳለበት እየነገሩት ነው። በመሬት ላይ ያለው ሐቅ ይህ ነው። ለአብይ ለውጥ ተደማሪዎቹ እነ ግንቦት ሰባት ኢትዮጵያውያንን የዜግነት መብት የነፈገውን ከሁሉም በላይ አማራውን አገር አልባ ያደረገውን ሕገ መንግሥትና በቋንቋ ልዩነት ላይ የተመሠረተውን ለተወሰኑ ነገዶች ብቻ የተፈቀደን የፌዴራል አስተዳደር አምነው በመቀበላቸው ከመደመር አልፎ አማካሪዎች ሆነዋል። ግንቦቴዎች የኢህአዴግን መራሹን መንግሥት ብፁዕ አድርገው የውዳሴ ከበሮ እየመቱለት ነው። ይግረማችሁ ብለው የዘር ፖለቲካው ያሳደረውን ተጽዕኖ ትተው የዜግነት ፖለቲካ በማለት የማወናበጃ ተልእኮ አንግበው እየዳከሩ ነው። ሕገ መንግሥቱ ቋንቋ ተኮር ፌዴራሊዝም መሆኑ እየታወቀ ኢህአዴግ የፓርላማ ወንበር ላይ ድርሻውን አደላድሎ ባለበት ሁኔታ ኦነግና ወያኔ ተናበው እየሠሩ ዜጎችን የአገር ባለቤትነት የነፈገ መሆኑ እየታወቀ የዜግነት ፖለቲካ መፍትሔ ነው የሚለው መፈክር መሠሪ ሥራ ነው። ከዜግነት ፖለቲካ ጋር የተቆራኘውን ተነጣጥሎ የማይታየውን ሕገ መንግሥቱ ይለወጥ፣ የወያኔ ክልል መዋቅር ይሻር የሚሉት ወሳኝ ናቸው። እነዚህን ወደ ጎን ትቶ ስለ ዜግነት ፖለቲካ ማተቱ የአማራውን ትግል ለማሳነስና ለግንቦት ሰባት የውንብድና ተግባር እንዲጋለጥ ለማድረግ ታስቦ የተሠራ ነው። ጥያቄው የዚህን የግርግር ዘመን እንዴት እንሸጋግራለን ነው። የዓላማና የፖሊሲ ለውጥ ሳይደረግ ካድሬዎችን በመለዋወጥ ብቻ ዘረኛውን አገዛዝ በጥገናዊ ለውጥ ለማሰንበት የሚደረገው ጥረት በምን ኃይል ማስወገድ ይቻላል? የትግሬ ወያኔ ፋሽስታዊ ቡድን የፈለገውን እንዲያደርግ ፍቃድ እየሰጠ ያለ አገዛዝ በሙስና በአገር ክህደትና አማራውን በማፈናቀልና በመግደል ወንጀል የሚጠየቁትን ለመዳኘት አቅምም ሆነ ፍላጎት የሌለውን አገዛዝ እስከ መቼ መታገስ ይቻላል? ያገዛዙ ቁንጮ ስልጣኑን ሲረከብ ህገ መንግስቱን አስከብራለሁ ያለው በመሆኑ ለመሰረታዊ ለውጥ ምን ያህል ብቃት አለው? በኢትዮጵያ በተለያዩ ክፍሎች ከህግ ጠለላ ውጭ የሚኖረውን መብት የማስከበር ፍላጎት እያሳየ ነው ወይስ ዜጎችን የአገር ባለቤትነትን የነፈገ ለዘመናት በአንድነት በአንድ ኢትዮጵያዊ ዜግነት የኖሩ ነገድና ጎሳዎች አጥራጥሮ ይሄ ያንተ ነው ያ የሌላ ነው አማራው ከሁሉም የለውጥ መጥፋት ከሁሉም የለውም መጥፋት አለበት የሚለው ህገ መንግስት ሳይለወጥ አንድነት እንዴት ሊመጣ እንደሚችል አብይ የቀየሰው መንገድ አለ ወይ? ከንግግር ውስጥ ጭብጥ ከተነሳን በወልቃይ ጠገዴ ጠለምት ራያ ስላለው የማንነት ጥያቄ አብይ ምን ምላሽ ሰጠ? እነዚህ ሁሉ ጥያቄዎች አንዳችም ምላሽ አላገኙ። ተደማሪዎችና ታማኝ ተቃዋሚዎች ዛሬ አገሪቷን የገጠማትን ብርቱ ጉዳይ የሚያዩበት እይታቸው ዶክተር አብይን ከኢሃድግ አብይን ከወያኔ ትዕዛዝ ውጭ ኢሃድግን አለወያኔ ገንጥሎ በማስቀመጥ ነው። ሐቁ ግን ዛሬም በነ ዶክተር አብይ በስተጀርባ አሽከርካሪውና ሞተር ሆኖ የሚነዳቸው የወያኔው ፍልስፍና ነው። እነ ግንቦት ሰባት ኢሃድግ ከወያኔ ነጻ ወጥቷል የሚል አመለካከት አንግበው ዶክተር አብይ አደርጋለሁ ብሎ ባሰበው የጥገና ለውጥ ውስጥ ተደምረናል ብለዋል። ልብ በሉ፣ ግንቦት ሰባት ውስጥ ለውስጥ ከናብይ ጋር እየተናበበ የሚያሰማው ዲስኩር ካልሆነ በስተቀር አንዳችም የጥገና ለውጥ በኢትዮጵያ አልተካሄደም። አንዳንዶች እንደሚሉት በስረኞች መፈታትና በነጻ ፕረስ ዝግመት ዙሪያ ሙግት አንገባም። የኢትዮጵያዊነት መገለጫ በሆኑ ሴቶች ዙሪያ ስለተፈጸሙ ለውጦች ግን አገዛዙ አንዳችም ስንዝር አልተራመደም። ዛሬ በአገራችን በመደመር ፖለቲካ ያበዱ ሰልፋቸውን አሳምረው እኛም ኢሃድግ አካል ልንሆን ፈቅደናል የሚሉትን የኢሃድግ ፍልስፍና ጠርቷቸው ሳይሆን ድሮም ተቃዋሚዎች ስላልነበሩ ነው። ይህንን ያደረጉት በዶክተር አብይ ሰበካ የህዝብ እንቢተኝነት የትግል ወኔውን አውልቆ የጣለ ስለመሰላቸው ሊሆን ይችላል። የነ ዶክተር አብይ አመራር ነባሩን የወያኔን ፍልስፍና ያወረሰ በመሆኑ ለተስፈኞችና ለስልጣን ጥመኞች ማጎብደጃ በር ከፍቷል። የዶክተር አብይ አገዛዝ አላንዳች ፍልስፍና በስሜት የሚራመድ ነው። የፍልስፍና ጥበብ የሌለው አገዛዝ አጃቢዎቹ፣ ተስፈኞቹ፣ ሆዳደሮቹ ህሊናቸውን ለመጣው የሚሸጡ ናቸው። አገር እንዴት እንደሚመራ መርሆ የሌለው መሪ በመደነባበር የሚያጠፋው ጊዜ ይበዛል። ይህ አገራችንን የገጠማት ተግዳሮት ነው። ስር ነቀል ለውጥ፣ ጥገናዊ ለውጥ፣ ሰበካ፣ ወሬ፣ መፈክር፣ ውሸት ሁሉም ተደበላልቋል። ይህች አገር ከመፈራረስ ትዳን ከተባለ አመራሩ አንድ አገር አንድ ህዝብ በሚለው መንፈስ መመራት ነበረበት። እውነቱን እንነጋገር ከተባለ ህዝቡን በቋንቋ ሸንሽኖ የማለያየት ደባው ማክተም ይኖርበታል። አገር አዳክሞ ትውልድን አምክኖ የኖረ አገዛዝ በጥገና አይስተካከልምና አገራችን ኢትዮጵያ ህዝቧ የሚፈልጉትን የአመራር ብቃት ያለው በጥበብ የተሟላ መሪ ገና አላገኘችም። ዛሬም የወያኔ ፍጡር በሆነው ጭምብል ስብስብ በኢህአዴግ ዙሪያ ይጨፈራል። ህዝባዊ አመፁ የፈጠረው ተጽዕኖ የባለሥልጣን መለዋወጥ ቢታይም የባለሥልጣኖቹ ምንጭ ግን ከዚያው ከኢህአዴግ ነው። ለዚህ ነው አገሪቷ በዚህ ቀውጢ ወቅት ትክክለኛ መሪ አላገኘችም የምንለው። የወያኔ አቅም ማጣት በተከሰተባት ኢትዮጵያ አብላጫውን የፖለቲካ ሥልጣን ወደ ኦህዴድ ኦፒዲዮ እንዲሸጋገር በሩን ከፍቷል። ይህ ደግሞ በዶክተር አብይ ሆን ተብሎ የተካሄደ ተግባር ነው። ኢትዮጵያ በዝግመት ከትግሬ የበላይነት ወደ ኦሮሞ የበላይነት ተሸጋግራለች። የነ ዶክተር አብይ አንድነትና አስፈላጊነትና ጥቅም የኢትዮጵያ ጥንታዊነትና የህዝብ አብሮነት ዲስኩር ውስጡ ሲፈተሽ ኦፒዲዮነት ይሸጣል። ቃላቶቹ አማራውን እንቅልፍ ለማስተኛት ታስቦና ተመርጦ የሚሰራበት ነው። ታሪክ ራሷን ትደግማለች ይባላል። ሰሞኑን ዶክተር አብይ ነፍስ የዘራባቸው የጎጠኛ ድርጅቶች መሪዎች በሰልፍ ደርድሮ ለኢትዮጵያ ህዝብ አስተዋውቋቸዋል። ሰሞኑን በቴሌቪዥን ስክሪን ግንባር ቀደም ሆነው የታዩት ግለሰቦችም ሆኑ አመራሩ አገሪቷን ወደ ባሰ አዘቅት ሊከቷት ጥድፊያ ላይ ናቸው። አማራው ከእንግዲህ ነፍሰ ገዳዮችና ሆዳደሮችን በጣምራ የሚያሰራጩትን ፕሮፓጋንዳ የመቀበያ ትከሻ የለውም። ትናንትና ዛሬ አይደለምና የወገኑ መጨፍጨፍና መሰደድ የመረረው አዲስ የአማራ ትውልድ የኢህአድግን ተንኮልና ደባ ጠንቅቆ ስለተረዳ ምንም እንኳ ለከባድ መሥዋዕትነት የሚዳርገው ቢሆንም የጋለፉ ሞችን የሚያገላብት ትውልድ መካከል ስለምንገኝ የተጀመረው የጽራ ማራቅኝት መክሰሙ አይቀርም። ነፍሰ ገዳዮችንና የጥላቻ ደቀ መዛሙርቶችን እንደገና በህዝብ ላይ ለመጫን መጣር የምጽአት ነው። የተተነበየው እየደረሰ መጣ። ኢህአዴግ አልተለወጠም። አብይም ኢህአዴግ ብሎም የወያኔ ፍጡር ነው የሚባለው ሀቅ ፊታችን ላይ ፈጦ ወጥቷል። አንዳችም ሚስጥር የለውም። በዛሬዋ ኢትዮጵያ ነፍሰ ገዳዮችንና ከፋፋዮችን በአደባባይ የሚያወጣ መሪ ጤነኛ ነው ለማለት አያስደፍርም። ይህን የብደት ፖለቲካ የሚቀበሉ ሁሉ የንቃተ ህሊና ድሆች፣ ነፍሰ ገዳይ አወዳሾች መሆን ይኖርባቸዋል እንላለን። ድል ለኢትዮጵያ ህዝብ።
አርማጮቻችን ከስዊድን ስቶክሆልም ከተማ የሚተላለፈ ኢትዮጵያነት ሬዲዮ ሳምንታዊ ስርጭት ሊጠናቀቅ ጥቂት ደቂቃዎች ይቀሩታል። የዛሬውን የጥር 26 ቀን 2011 ዓ.ም ተምረት ወይንም የፌብሩዋሪ 3 2019 ስርጭታችን አስተናገድናችሁ። ወርቁ መላና እኔም ተኮላ ወርቁ ነበን። ደህና ቆዩልን ይላል። በዚሁ እንሰነባበታችኋለን። ድል ለኢትዮጵያ ህዝብ። Oh,
ሲደው